ራሳችን እናወጣዋለን ቶሎ ብለን። እግዚአብሔር የተመሰገነ ይሁን። አስተተኛው ክርስቶስን ለማስተማር ብዙም አይናፍቀኝም፣ ነገር ግን እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱሳችን በራእይ ምዕራፍ 13 ላይ የሚናገረውን የአምላካችንን ቃል በጌታ በኢየሱስ ስም አነባለሁ። አንድም አውሬ ከባህር ሲወጣ አየሁ፣ 10 ቀንዶችና 7 ራሶች ነበሩት፣ በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስም ነበር። ያየሁትም አውሬ ነብር ይመስል ነበር፣ እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበሩ። ዘንዶም ኃይሉንና ዙፋኑን ትልቅም ስልጣን ሰጠው። ከራሶቹም ለሞቱ ለሞት እንደ ታረደ ሆኖ አንዱን አየሁት፣ ለሞቱ የሆነውም ቁስል ተፈወሰ። ምድርም ሁሉ አውሬውን እየተከተለ ተደነቀ፣ ለዘንዶም ሰገዱለት። ለአውሬው ስልጣንን ሰጥቶታልና ለአውሬውም አውሬውን ማን ይመስለዋል? እርሱንም ሊዋጋ ማን ይችላል? እያሉ ሰገዱለት። ታላቅንም ነገርና ስድብን የሚናገርበት አፍ ተሰጠው። በ42 ወርም እንዲሰራ ስልጣን ተሰጠው። እግዚአብሔርንም ለመሳደብና ስሙንም ናማደሪያውንም በሰማይ የሚያድሩትን ሊሳደብ አፉን ከፈተ። ቅዱሳንንም ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው። በነገድና በወገንም በቋንቋም በሕዝብም ሁሉ ላይ ስልጣን ተሰጠው። ከዓለምም ፍጥረት ጀምሮ በታረደው በግ የሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል። ጆሮ ያለው ቢኖር ይስማ። ይማረክ ዘንድ ያለው ማንም ቢኖር ወደ ምርኮነት ይሄዳል። በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል። የቅዱሳን ትዕግስትና እምነት በዚህ ነው ይላል። ሐሰተኛው ክርስቶስ ያው የመቼም እንኳን ክርስቲያን የሆነ ሰው ትታችሁ ዓለማውያኖች ሆሊውድ ፊልም ሁሉ ተሰርቶበታል እና ብዙ መጽሐፍቶች ተጽፈዋል እና በፊክሽን መልክ ተጽፈዋል። መጽሐፍ ቅዱስን በመተርጎም ወይም ያውሬው ማንነት ለመግለጥ በጣም በርካታ የሆኑ ጽሑፎች ተጽፈዋል። አንዳንዶቹ መጽሐፍቶች በጣም የሚያስደንቁ ናቸው። አንዳንድ የጌታ ልጆች እንዴት ያለ ድፍረት እንዳላቸው እምነት እንዳላቸው ትደነቃላችሁ። በ1994 ዓመተ ምህረት በዚህ ሀገር በነበርኩበት ጊዜ አንድ መጽሐፍ አግኝቼ ነበር። ዓመተ ምሕረቱን ማረሳው ታሪኩን ስለማስታውስ ነው። እና በዚያን ጊዜ ጆን ካርሎስ ዘ አንታይ ክራይስት የሚል መጽሐፍ ነበር። እና አንታይ ክራይስት እንደው ስም ተሰጥቶት በምድር ላይ አለ እንደ ብዬ ኪውሪየስ ሆኜ ነው መጽሐፉን ማንበብ የጀመርኩት። እና የስፔን ንጉሥ የነበረው ነው ጆን ካርሎስ ታስታውሱ እንደሆነ። እና እሱን አንታይ ክራይስት እንደሆነ የሰውየውን የትውልድ አረጉን ያለውን ስልጣኑን ትሬኒንጉን እውቀቱን ምን ልበላችሁ በቃ እንዳለ አብጠልጥሎ አንታይ ክራይስት እንደሆነ እና በጣም በቃ ታሪካዊ ማስረጃ የሰውየውን ሁኔታና ማንነት ያለበትን ሁኔታ እንዴት በሚገርም ሁኔታ እንደጻፈው ሰውየውን ነግራችሁ አልችልም። እንዳጋጣሚ ለኮንፈረንስ ወደ ሺካጎ አካባቢ ሄጄ ነበርና መጽሐፉን ይዤው ዩኒቨርሲቲ ውስጥ ነበር ያ ፕሮግራም የሚካሄደው። እና አንድ ሰው አየና በመንገድ ላይ ሲሄድ እኔ እንዴት እንዳየውም አላውቅም እንደዚህ በእጄ ይዤ ነበር የሚሄደው። እና ዋት ኢዝ ዛት ቡክ ከም ኦን ፕሊዝ ሌት ሚ ሲ ኢት ዋት ኢዝ ዛት አለኝ። ከዛ ምን ነው አልኩት። እንዴ ጆን ካርሎስ እኔ እንዴት አይኑ ራሱ ልጁ እዛ ላይ እንዳረፈም አላውቅም። ዋይ ዱ ዘይ ሴይ ሂዝ አን አንታይ ክራይስት ሂዝ አ ናይስ ፐርሰን አይ ላይክ ሂም ሂዝ ማይ ኪንግ አለ። ከስፔን የመጣ ተማሪ ነበርና በጣም እንትን አለ። አንታይ ክራይስት ኦባማም አንታይ ክራይስት ተብሏል። ምን አንታይ ክራይስት ያልተባለ ማን አለ? እና 666 ቁጥርን እየደመሩ በጣም በርካታ ሰዎች የስማቸው ቁጥር ፊደሉ ተደምሮ የሚያመጣውን ቀመር ሲታይ 666 ያልሞላ ማንም የለም። እኛን ምንሞክር ከዚህ መካከል ምናልባት አንድ ሰው ላይጠፋ ሁሉ ይችል ይሆናል። ስለዚህ አንታይ ክራይስት በጣም ብዙ ሰዎችን ኪውሬስ ያረጋቸዋል። እንደዚሁ ሲመለከቱት ይሁን እንጂ በመጽሐፍ ቅዱስ ውስጥ ስለ ጸረ ክርስቶስ ስለ ሐሰተኛው ክርስቶስ سنመለከት ልናውቃቸው የሚገቡ ቤዚክ የሆኑ መሰረታዊ ነገሮች አሉ። ይሄ ያነበብኩላችሁ የራእይ መጽሐፍ ምዕራፍ 13 ከምዕራፍ 12 ቀጥሎ ነው ያለው። እና ምዕራፍ 12 ላይ ያለውን ጠቅለል ባለ መንገድ ለማሳየት ሞክሬያለሁ። ቀደም ብዬ ባስተማርኩበት ጊዜ በራእይ ምዕራፍ 12 ላይ የምንመለከተው ሁኔታ ፀሐይን የተጎናጸፈች ጨረቃ ከግሯ በታች ያለች ሴት እንመለከታለን። ይህች ሴት ማናት በሚለው ጉዳይ ላይ የተለያዩ ሰዎች የሚሰጧቸውን አስተያየቶች ሁሉ ነግሬያችኋለሁ ከዚህ በፊት። እና ኢቨን ኦርቶዶክሳውያን የሆኑ ጸሐፊዎች የኦርቶዶክስ ቤተ ክርስቲያን እምነት ተከታይ የሆኑ የኢስተርን ኦርቶዶክስ እምነት ተከታዮች ኢንክሉዲንግ ካቶሊክስ ሌሎችም ሲታዩ ብዙዎቹ መጽሐፍ ቅዱስ መፈታት ባለበት አግባብ በሆነ ያፈታት ህግ ተከትለው የሚመለከቱ ሴቲቱ በመጨረሻው ዘመን የምትኖር ቤተክርስቲያን ወይንም እስራኤል ልትሆን እንደምትችል ነው ብዙዎቹ የሚተረጉሙት። ማርያም አድርጎ ያንን ለመተርጎም አንደኛ በውስጡ ያለው የተገለጠው ነገር ሁሉ አብሮ የሚሄድ አይደለም። ስለዚህ በራእይ ምዕራፍ 12 ላይ የምትታየው ሴት ማርያምን የሚመስል ነገር ያላት ይመስላል። ወንድ ልጅን ወለደ ይችላል። እና ይሄ ሁኔታን በስፋት ለማሳየት ሞክሬያለሁ። ሐዋርያቶች ጌታችን ሊሞት ባለበት ጊዜ ወገኖቼ ጌታ ጋሼ በጣም ተቸገረው ከሆነ እርዷቸው ምን እንትን አይደለም ደህና ነው ጋሼ በረዶት አዎ እግዚአብሔር ይመስገን አይዞት ጌታ የተመሰገነ ይሁን። ስለዚህ በራእይ መጽሐፍ ላይ ያለችውን ሴት አስመልክቶ የተለያዩ እግዚአብሔር ሰዎች የሚሰጧቸውን አስተያየቶች سنመለከት የራእዩዋ ሴት ማርያም እንደማትሆን እናያለን። በጣም በብዙ ሰዎች ዘንድ የተከበረ ብራውን ራይመንድ ኤድዋርድ የተባለ ታዋቂ ስነ መለኮት አስተማሪ ራእይ 12 ስለ ጌታችን ድንግል ከድንግል መወለድ ሳይሆን የሚናገረው ጌታችን መሲህነቱን ስለተገለጠበት የመስቀሉ ሞት ነው ይላል። ከሴቲቱ የተወለደውን ወንድ ልጅ ወደ አባቱና ወደ ዙፋኑ ያረገው በሞት ስለሆነ የሴቲቱ መውለድ የሚያሳየው ሞቱን ነው። ስለዚህ አስተያየቱ ይሄ ሰው የሚጠቅሳቸው የጌታ ደቀ መዛሙርትን ራሱ ጌታ ከተናገረው ነገር ጋር ነው። እና ምን ይላል በዚህ ቦታ ላይ ሲናገር የጥሩ ሐሳቦችን ያቀርባል። ዮሐንስ ወንጌል ምዕራፍ 16 ከቁጥር 10 ጀምሮ ከቁጥር 20 ጀምሮ سنመለከት ኡነት ኡነት ላችኋለሁ ጌታ ኢየሱስ ያለው ነው። እናንተ ታለቅሳላችሁ ሙሾም ታወጣላችሁ ዓለም ግን ደስ ይለዋል እናንተም ታዝናላችሁ ነገር ግን ሐዘናችሁ ወደ ደስታ ይለወጣል። ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች ነገር ግን ህፃን ከወለደች በኋላ ሰው በአለም ተወልዷልና ስለደስታዋ መከራዋን ኋላ አታስቦም። እንግዲህ እናንተ ደግሞ አሁን ታዝናላችሁ ነገር ግን እንደገና አያችኋለሁ ልባችሁም ደስ ይለዋል ደስታችሁንም የሚወስደው የሚወስድባችሁ የለም የሚለውን ይጠቅሳል። ከዚህ የተነሳ ቤተክርስቲያን ክርስቶስ ኢየሱስን ምን በማድረጓ ነው ይላል ሐዋርያቶቹ ያበጌታ በመተበግ ጊዜ ያማጡትን ያዘኑትን ሐዘን ይገልጣል በማለት ይፈታል። ሌሎች ኦርቶዶክስ ደግሞ አማኝ የሆኑ ኦርቶዶክሳውያን የስነ መለኮት አስተማሪዎች የሁኔታ የሚያሳየው ሌላ እንደሆነ ይናገራሉ። እንደዚህ ይላል አንድ ኦርቶዶክሳዊ ጸሐፊ ዴኒስ ኤንግልስ የተባለ ሰው ቤተክርስቲያኔን እሰራለው የገሃነም ደጆች አይቋቋማትም ማቴዎስ 16:18ን እየጠቀሰ በማለት ጌታ ቤተክርስቲያን ሁሉ ጊዜ እንደምትኖር ቃል ገብቷል። ሌላው ድርጅት ሁሉ በክፉ ኃይል ስር በመሆን ሲወረርና ሲበከል የክርስቶስ ሙሽራ የት ሆናለች? የራእይ መጽሐፍ ለዚህ ጉዳይ ግልጽ የሆነ ራእይ ያሳየናል ይላል። ስለዚህ እነዚህ ኦርቶዶክሳውያን ጸሐፊዎች ለማርያምም ትልቅ አክብሮት ያላቸው ማርያምን በመጨረሻው ዘመን ውስጥ ይሆናል ተብሎ ለታየው ራእይ ምክንያት ሆና ባለ መንገድ ሲፈቱት ይሄንን አንመለከተም። በዚሁ መጽሐፍ ውስጥ ቅዱስ ሂፖሊተስ የተባለ ሰው ሲናገር ሴቲቱ በእግዚአብሔር ቃል የታጠቀችው ቤተክርስቲያን ናት። ቤተክርስቲያን ሁልጊዜ ሰው የሆነውን የእግዚአብሔር ልጅ አመጣ ተወልዳለች ይላል። በቤተክርስቲያን ሰዎች በምጥ ይወለዳሉ። ሐዋርያ ጳውሎስ ለገላትያ ሰዎች ክርስቶስ በእናንተ እስኪሳል ድረስ ምጥ ይዞኛል ይላል። ስለዚህ ከቤተክርስቲያን ጋራ የሴቲቱ መውለድ ሊያዝ ሊተረጎም የሚችልባቸው እነዚህ ሁነቶች ስላሉ በዚያን ዘመን የምትኖረው ቤተክርስቲያን ማነች የሚለው ጥያቄ ላይ የስነ መለኮት ወይም የትርጉም ልዩነት ሰዎች ስላላቸው አንዳንዶቹ ቤተክርስቲያን ነች ይላሉ፣ አንዳንዶቹ ማነች ይላሉ፣ እስራኤል ነች ብለው ይላሉ። እኔ በበኩል የማምነው በዚያን ዘመን የምትኖረው እስራኤል እንደሆነች ነው። በበኩል የማምነው በዚህ በራእይ ምዕራፍ 12 ላይ ያለችው ሴቲቱ ማርያም እንዳልሆነች ቀጣዩን ክፍል እናያለን። የወለደችው ወንድ ልጅ ወደ ዙፋኑ ከተነጠቀ በኋላ ዘንዶ ሴቲቱም ሊያረጋት መጣ፣ ሊያጠፋት እንደመጣ ይታያል። ሴቲቱ ሸሸች ወደ በረሃ እና እግዚአብሔር ወደምትጠበቅበት ስፍራ ወሰዳት። ይህ በታሪክ ማርያም በምድር ላይ በነበረችበት ጊዜ በአካል ሕይወቷ ታይቶ አይታወቅም። ነገር ግን በመጨረሻው ዘመን የራእይ መጽሐፍ የትንቢት መጽሐፍ ነው ወይስ የታሪክ መጽሐፍ ነው ብለን መጠየቅ አለብን ብዬ አስተምራለሁ ቀደም ብሎ። እና መጽሐፍ ቅዱስ የራእይን መጽሐፍን ስንመለከተው የታሪክ መጽሐፍ ነው ካልን የተፈጸመ ታሪክ ነው የምናነብበት። የትንቢት መጽሐፍ ነው ካልን ወደፊት የሚሆኑ ትንቢቶች በውስጡ እንዳሉት ነው የምናየው። ስለዚህ በተደጋጋሚ ይሄንን በስፋት ለማሳየት እንደሞከርኩት ከራእይ ምዕራፍ 4 ጀምሮ በራእይ መጽሐፍ ውስጥ የምናያቸው ነገሮች በሙሉ ወደፊት የሚሆን ባህሪ እንዳላቸው ነው የምናየው። በተለይም ብዙ የእግዚአብሔር ሰዎችም እንደሚተረጉሙት ከዚህ የተለየ ትርጉም ያላቸው አሉ፣ የራእይን መጽሐፍ ታሪክ የሚያደርጉ አሉ። ነገር ግን እኔ በምረዳው አይነት መረዳት የሚያዩ የእግዚአብሔር ሰዎች የራእይ መጽሐፍ በውስጡ የሚያሳያቸው የመከራና በዓለም ላይ በሰው ልጆች ላይ የሚደርስ ከእግዚአብሔርም ከሰይጣንም የሚመጣውን ነገር በታላቁ መከራ ዘመን በሰባቱ ዓመት ጊዜ የሚፈጸም እንደሆነ ነው የሚታመነው። ይህ ሰባቱ ዓመት የመከራ ጊዜ የፍቺ እይታችንን መስመር እንድናስይዝ የማድረግ ባህሪ አለው። በመጨረሻው ዘመን ይሄ ሐሰተኛው ክርስቶስ ብለን ዛሬ ስሙን ያነሳ ነው ሐሰተኛ በራእይ 13 ላይ የተጠቀሰው በዳንኤል መጽሐፍ ላይ ሰባውን ሱባኤ አስመልክቶ ስንማር ያሳዩአችሁ ክፍል ነበር። በዛ በዳንኤል መጽሐፍ ውስጥ በምዕራፍ 9 ላይ ይሄንን ቃል እንመለከታለን። ይሄ ሐሰተኛው ክርስቶስ በሚነሳበትን ሁኔታና የሚያደርጋቸውን ነገሮች እንመለከታለን። ትዝ ይላችሁ እንደሆነ እንደው ለሪቪዥን እንደሆነላችሁ ትንሽ ወደ ኋላ ሄድ አድርጌ እንደው በዝርዝር እንኳን ባልሄድ ዳንኤል ምዕራፍ 9 ከቁጥር 24 ጀምሮ እስከ 27 የሚናገረው ገብርኤል የሚባለው የእግዚአብሔር መልአክ ወደ ዳንኤል መጥቶ ሊሆን ያለውን የመጨረሻውን ዘመን ጉዳይ የነገረውን ራእይ ነው የምንመለከተው። ገብርኤል መጥቶ የነገረው ትንቢት ምንን እንደሚመለከት፣ ማንን እንደሚመለከትና መቼ እንደሚሆን የሚያሳይ አስገራሚ የሆነ አይነት ገለጻ ያለው ነገር ነው ሲነግረው ምናየው። ቁጥር 24 ላይ ምን ይለዋል? አመጻን ይጨርስ፣ ኃጢአትን ይፈጽም፣ በደልን ያስተሰሪ፣ የዘላለምን ጽድቅ ያገባ፣ ራእይና ትንቢትን ያትም ዘንድ፣ ቅዱሰ ቅዱሳኑንም ይቀባ ዘንድ በሕዝብህና በቅድስት ከተማ ላይ ሰባ ሱባኤ ተቀጥሯል ይላል። እና ዳንኤል ይሄንን ከገብርኤል ሲቀበል ልብ ብለን ማየት ያለብን ነገር አለ። በዚህ ውስጥ እነዚህ ጥርምጥን ያሉ ንግግሮች ውስጥ እነዚህ የተጠቀሱት አመጻን መጨረስ፣ ኃጢአትን ማስተሰረይ መፈጸም፣ በደልን ማስተሰረይ፣ የዘላለምን ጽድቅ ማግባት፣ ራእይን ትንቢትን ማተም፣ ቅዱሰ ቅዱሳኑን መቀባት፣ እነዚህን ሁኔታዎች ተግባራዊ ለማድረግ በዚህ ምድር ላይ ለማድረግ እግዚአብሔር ሰባ ሱባኤ እንደቀጠረ፣ በሌላ አባባል የጊዜ ባጀት እግዚአብሔር እንደመደበ ተመልክተን ነበረ። ይሄ ጊዜ በጀት ሰባ ሱባኤ በማላይ ነው የሚሆነው እነዚህ ነገሮች የሚፈጸሙት በህዝብህና በቅድስት ከተማ ላይ ሰባ ሱባኤ ተቆጥሯል ይሏል እና ይሄ ሰባ ሱባኤ አመጻን የመጨረስ ኃጢያትን የመፈጸም በደልን ማስተሰረይ የዘላለምን ጽድቅ ማግባት ራይን ትንቢትን ማተም ቅዱሰ ቅዱሳኑን መቀባት የሚከናወነው በኢየሩሳሌም ነው በደግሞም በማን ህዝብ ላይ አያችሁት በማን ላይ ይለዋል በህዝብህ ይለዋል የማን ህዝብ የዳንኤል ህዝብ ዳንኤል ይህን ራይ የተቀበለው በባቢሎን እያለ ነው ህዝቡ ማን ናቸው የዳንኤል እስራኤላውያኖች ናቸው ይህን ትንቢት ለቤተ ክርስቲያን ልናውለው አንችልም ለማንም ልናውለው አንችልም ይሄ ትንቢት የሚመለከተው እስራኤልንና ኢየሩሳሌምን እንደሆነ ግልጽ ነው እግዚአብሔር የተመሰገነ ይሁን ይሄ ሰባ ሱባኤ በሁለት ሜጀር ክፍሎች ተከፍሎ ይታያል በዚህ ክፍሉ ስንመለከት ስለዚህ ወቅና አስተውል ኢየሩሳሌምን መጠገንና መስራት ተዛዙ ከመወጣበት ጀምሮ እስካለቃው እስከ መሲ ድረስ ሰባት ሱባኤና 62 ሱባኤ ይሆናል ይላል ዳንኤል ይህን ራይ በተቀበለበት ጊዜ በባቢሎን ነበር እና ገብርኤል ይህን ሲነግረው ይሄ ሰባ ሱባኤ ተቀጠረው ለምሳሌ አንድ ሰው በጀት ቢያወጣልን ለልጆቻችን አሁን ትምህርት ቤት ሲሄዱ በጀት ብናወጣላቸው ኮሌጅ ቢሄዱ ይሄ ለአንድ ሰሚስተር የሰጠው ገንዘብ ነው ብንላቸው አለ አይደለም ኮሌጅ የሚሄዱት ከሶስት ሳምንት በኋላ ከሆነ ከሶስት ሳምንት በፊት እቤት እያሉ ገንዘቡ መጠቀም አይጀምሩም አይደለም እንዴ መቼ ነው የሚጀምሩት? ልክ ኮሌጅ በሚሄዱበት ጊዜ ነው ገንዘቡን መጠቀም የሚጀምሩት ለአንድ ሰሚስተር። ልክ እንደዛ እግዚአብሔርም ይህን ሰባ ሱባኤ የሚለው ቃል ትንሽ ገደድ ያለ ይመስላል ጆሮአችን ስላለመደው አይሁዳውያኖች በባህላቸው በቋንቋቸው አመታትን በሳምንት ይናገራሉ። ሱባኤ የሚለውን ቃል አንዳንድ ትርጉሞች ብትመለከቱ ዊክስ ነው የሚለው እና አንድ ሳምንት ማለት ሰባት አመት ማለት ነው። ሰባ ሱባኤ ማለት በሰባት ሲባዛ 490 አመት ነው የሚሆነው። ስለዚህ 490 አመት እግዚአብሔር የጊዜ በጀት ጊዜ እንዳለ ሰኞ ማክሰኞ አመት እየቆጠረ በሚሄድበት ሂደት ይሄዳል። ነገር ግን በዚህ በሚሄደው የጊዜ ሂደት ውስጥ እግዚአብሔር ሰባ ሱባኤ ቀጥሯል። ሰባ ጊዜያቶች ቀጥሯል። ክሮኖሎጂካል የሆነ ነገር ሳይሆን የሚያሳየው ይሄ ትንቢት የተነገረው ትንቢት ሊፈጸም ወይም ሊከናወን የሚችልባቸውን የጊዜ ሁኔታዎች ነው የሚያሳየው። እና መቼ ነው የሚጀምረው ይለዋል ለዳንኤል ሲነግረው ኢየሩሳሌምን መጠገንና መስራት ትዕዛዙ ከመወጣበት ጀምሮ እስካለቃው እስከ መሲ ድረስ ሰባት ሱባኤና 62 ሱባኤ ይሆናል ይላል። ሁለቱን ስንደምራቸው 69 ይሆናል ማለት ነው። ከሰባው ሱባኤ አንድ አስቀርቶ በአመት ብንወስደው ከ490ው ስንት ወስዶ አያችሁ 7 አመት ቀንሶ 400 ስንት 83 አመትን ነው የመደበው ማለት ነው። በዚህ በ483 ይሄ 483ቱ ጊዜ መቼ እንደሚጀመር ይነገረዋል። ባቢሎን ነው ያሉት እስራኤላውያኖች ቅሬታዎች ጥቂት በኢየሩሳሌም አሉ እና የኢየሩሳሌምን ቅጥር ለመስራት አዋጅ ከመወጣበት ጊዜ ጀምሮ ይለዋል። ታስተውሳላችሁ በመጽሐፍ ቅዱስ መጽሐፈ ዕዝራ መጽሐፈ ነህምያ የሚያሳየው አዋጅ ወጥቶ አይሁዳውያኖች ወደ ምድራቸው ሄደው ኢየሩሳሌምን መስራት የጀመሩበት ጊዜ ነው የሚያሳየው። እና ከዚያን ጊዜ ጀምሮ ይለዋል እስካለቃው እስከ መሲ ድረስ ኢየሱስ ክርስቶስ እስከሚገለጥበት ጊዜ ድረስ ስንት አመት ይሆናል ይለዋል 483 አመት ይሆናል ይለዋል። በጣም የሚደንቅ ነገር ነው። ከዛ ተመልከቱ ምን ይላል እርሷን በጭንቅ ዘመን ከጎዳና ከቅጥር ጋር ተሰራለች ከ62 ጊዜ 7ም በኋላ መሲህ ይገደላል ይላል። ይሄ ኢየሱስ ክርስቶስ ሳይወለድ በ500 ቢሲ ውስጥ የተጻፈ ትንቢት ነው ወገኖቼ። አንዳንዶች የዳንኤልን መጽሐፍ ሲመለከቱት የለም ይሄ የተጻፈው አለ አይደለም ሂስትሪ ነው እንጂ ትንቢት አይደለም ብለው የሚያምኑ ቴዎሎጂያንስ አሉ። እግዚአብሔር ግን ነገር ሁሉ ከመሆኑ በፊት የሚያቅ አምላክ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ መሲህ ይገደላል ይላል። አያችሁት በጣም ግልጽ የሆነ ነገር ነው። ከዛስ ምን ይሆናል? አያችሁት በርሱም ዘንድ ምንም የለም ይልና የሚናገረውን ቃል የዛሬውን ትምህርት ተመልከቱ። የሚመጣውም አለቃ ህዝብ ይላል። ይሄ ነቢያቶች ትንቢት የሚገለጥበት ያነጋገር ዘይቤ በዚህ ውስጥ ይታያል። የሚመጣውም አለቃ ህዝብ ይላል፣ ከተማይቱንና መቅደሱን ያጠፋሉ ይላል። እና ኢየሩሳሌምን በዚህ ሁኔታ ያጠፏት እነማን ናቸው? ትሰራለች አለ። የባቢሎን ነገስታቶች ባወጡት አዋጅ ጎዳናዋ፣ ቅጥሯ፣ ቤተ መቅደሱ ይሰራል አለ። ተሰርቶ አይተናል። ደ ሰከንድ ቴምፕል የሚባለው በእዝራ በነህምያ መጽሐፍ የሚታየው ያ ቤተ መቅደስ ተሰር እንደሚሰራ አዋጅ ወጥቶ እንደሚሰራ ይናገራል። ነገር ግን ምን ይለናል? አሁን ስናነብ እንዳየነው የሚመጣው አለቃ ህዝብ ከተማይቱንና መቅደሱን ምን ያረጋሉ? ያጠፋሉ ይላል። መቼ ሆነ ይሄ? አያችሁት? ይሄ መቼ እንደሆነ ታውቃላችሁ? በሰባ ዓመተ ምህረት ኢየሩሳሌም ዛሬ በዜና ላይ የምታዩት ፍርስራሹን እሱ የሆነውን ነው የሚናገረው። ፍጻሜውን በጎርፍ ይሆናል፣ እስከ መጨረሻም ድረስ ጦርነት ይሆናል፣ ጥፋትም ተቀጥሯል ይላል። እርሱም ይላል ይሄ የሚመጣው አለቃ ማን ነው? እሱ የሚመጣው አለቃ የሚለው መጽሐፍ ቅዱስ አነጣጥሮ አለ አይደለም፣ ከባቢሎን ምርኮ ዳንኤልን አስቀምጦ ከባቢሎን ምርኮ ወገኖቼ በርቀት በትንቢት ቴሌስኮፕ ወዴት ያሳየዋል? ወደ መጨረሻው ወደሚመጣው አለቃ፣ ወደ ሐሰተኛው ክርስቶስ ዘመን፣ ወደ ታላቁ መከራ ዘመን ወስዶ ያሳየዋል። በዚህ አጭር ፓራግራፍ ውስጥ የሚመለከተውን ዘመን ተመልከቱ። ቤተ ክርስቲያንን ዘመን ተሻግሮ ቤተ መቅደሱ አይሁዳውያኖች ከፈረሰ በኋላ ኢየሱስ ከተገደለ በኋላ የቤተ ክርስቲያንን ዘመን ተሻግሮ ወደፊት ወደ መጨረሻው ዘመን ያሳየዋል። አያችሁት? ይሄ የሚመጣው አለቃ ቁጥር 27 ላይ ወደዛ ከመሄደ በፊት አንድ ነገር አስተውሱ። ስንት ሱባኤ ነው የተከናወነው እስከ ቤተ መቅደሱ መፍረስ ድረስ? 69 ሱባኤ በኋላ መሲህ ይገደላል። ከዛ በኋላ ያለውን ተመልከቱ። እንግዲህ አንድ ሱባኤ ነው የቀረው። ይሄ አንድ ሱባኤ የታለ? ለሱ ነው መልስ የሚመልስልን ቁጥር 27። እርሱም ከብዙ ሰዎች ጋራ ጽኑ ቃል ኪዳን ያደርጋል። ለጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። ለስንት ሱባኤ? አንድ ሱባኤ ስንት ነው ብያችኋለሁ? 7 ዓመት። ለ7 ዓመት ቃል ኪዳን ያደርጋል። ሐሰተኛው ክርስቶስ የሚባለው በራእይ 13 ላይ የተጠቀሰው ይሄንን ሁኔታ ሊያደርግ የሚችለውን ንጉስ ነው፣ መሪ ነው የሚናገረው። ዳንኤል ይህን ሰው ሲገልጠው በዳንኤል 7:8 ላይ ጠቅሶታል እና ትንሹ ቀንድ ተብሎ ተጠቅሷል። በዳንኤል 9:26 ላይ የሚመጣው መስፍን ተብሏል። ዳንኤል 11:36-40 ላይ እንደ ፈቃዱ አድራጊ የሆነ ንጉስ ሆኖ እንደሚመጣ ተናግሯል። እና በብሉይ ኪዳን ብቻ የዳንኤል መጽሐፍን ስንመለከት ይሄ ንጉስ ማን እንደሆነ ምን ሊያደርግ እንደሚችል ዘርዘር ያለ ነገር ከብሉይ ኪዳን ነቢያቶች በብዛት የሚያሳየን ዳንኤል እንደሆነ ነው፣ ሐሰተኛውን ክርስቶስን ማንነት አስመልክቶ። ስለዚህ ብዙ የእግዚአብሔር ሰዎች የራእይን መጽሐፍ ለመፍታት የዳንኤልን መጽሐፍ እንደ አይነተኛ መጽሐፍ አድርገው ይወስዱታል። ስለዚህ አሁን በምናነበው መሰረት ይሄ ሐሰተኛው ክርስቶስ ከብዙዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል የሚለውን በርካታ የእግዚአብሔር ሰዎች የጌታችንን መምጣት ከሺህ ዓመት በፊት የሚያምኑ በተለይም ታላቁ መከራ የእስራኤልን መታደስን የሚያምኑ ጸሐፊዎች፣ የሥነ መለኮት አዋቂዎች፣ አስተማሪዎች፣ ብዙ መጽሐፍት የጻፉ ሰዎች ሁሉ የሚቀበሉት፣ ይህን የማይቀበሉ አሉ። ነገር ግን የሚናገሩትን ልብ በሉ እና ሐሰተኛው ክርስቶስ ከእስራኤል ሕዝብ ጋር ለአንድ ሱባኤ ለሰባት ዓመት ቃል ኪዳን እንደሚገባ ይጠበቃል። እንደውም አንዳንዶች ምን ይላሉ? 7ቱ ዓመት የመከራ ዘመን፣ ታላቁ የመከራ ዘመን፣ የያዕቆብ መከራ የተባለው የሚጀመረው መጀመሩን የምናውቀው ሐሰተኛው ክርስቶስ ምን ሲያደርግ ነው? ለ7 ዓመት ለአንድ ሱባኤ ቃል ኪዳን መግባት ሲጀምር ነው ይላሉ። ብዙዎች ይህንን በተለያየ መንገድ ለመተርጎም ሞክረዋል። እና ምንድነው የቃል ኪዳን ይሄ የሚገባው ቃል ኪዳን ምንድነው የሚለውን ብዙዎች ለመግባ እንትን ለመናገር ይሞክራሉ። አንዳንዶቹ አይሁዳውያን ዛሬ ባሉበት ሁኔታ ቤተ መቅደሳቸው መስራት ይፈልጋሉ እና አሜሪካን ኢየሩሳሌምን ዋና ከተማ አርጋ እስራኤል እንደልቧ ቤተ መቅደሷን ሰርታ እንድትኖር ብዙ ለተረዳት አቅም ያላገኘችበት ሁኔታ ነው። ኢየሩሳሌም አንገብጋቢ ጥያቄ ነች ለአይሁድ ለዓለም ህዝብ። በአንድ ወቅት ኢየሩሳሌም ራሱ ኢንተርናሽናል ከተማ መሆን እንዳለባት ሁሉ ይታመን ነበር እና በአንድ ወቅት ኢየሩሳሌም ታሪኳን ኢየሩሳሌምን ታሪክ አንድ ራሱን የቻለ ፓወርፖይንት የሰራሁት አለ ዩል ሲ በጣም የሚያስደንቅ ታሪክ ነው የኢየሩሳሌም ታሪክ። ስለዚህ አይሁዳውያኖች ዛሬ ያለችውን ኢየሩሳሌም ከዮርዳኖስ እጅ ከወሰዱበት ጊዜ ጀምሮ እጃችን ተገባለችም ብለው አላሰቡም ነበር። በእስላሞች ቁጥጥር ስር ነበረች። አይሁዳውያኖች እዛ ከመግባታቸው በፊት በቱርክ ቁጥጥር ስር ነበረች። ከዛ በኋላ ቱርክ እና ጀርመን ድል ሲነሱ ነው ኢየሩሳሌም እና ሚድል ኢስት ዛሬ ያለውን አይነት የጂኦግራፊ ለውጥ ሁሉ ምናየው። ስለዚህ ኢየሩሳሌም ምንም እንኳን አይሁዳውያኖች የተወሰነው ክፍል ውስጥ የራሳቸው ስልጣን እንዳላቸው ቢታይም አንገብጋቢው ትልቁ ጥያቄ ኢየሩሳሌም የማን ከተማ ትሆን? ፍልስጤማውያኖች እስላሞች በአለም ያሉ ሁሉ ኢየሩሳሌም ሶስተኛዋ ቅድስት ከተማችን ነች ብለው ይላሉ። ክርስቲያኖችም ኢየሩሳሌም ቅድስት ከተማችን ነች ለክርስቲያኖች ይላሉ። አይሁዳውያኖችም ቅድስት ከተማችን ነች ይላሉ። የማን ትሆን? የኢንተርናሽናል ትሆን? የክርስቲያኖች ትሆን? የእስላሞች ትሆን? አይሁዳውያኖች ኢየሩሳሌምን አስመልክቶ ያላቸውን ኮሚትመንት አንድ ጊዜ በሲስፓን ፕሮግራም ላይ ዛሬ ስንት አመት እንደሆነ አላቅም 18 አመት ስመለከት ነበር ለዲቱም በሙሉ ቁጭ ብዬ እና በጊዜው የነበረ የእስራኤል ጠቅላይ ሚኒስትር መጥቶ እዚ ዋሽንግተን ውስጥ በትልቅ ሆቴል ውስጥ በተደረገ ስብሰባ ላይ ኢየሩሳሌም የዘላለም ከተማችን ነች ኢየሩሳሌምን በፍጹም በህይወታችን ህይወታችን እንሰዋላታለን በህይወታችን እንኳን አንለውጣትም ኢየሩሳሌምን እያሉ ቃል ሲገቡ ኮሚትመንት ሰምቻለሁ። ሊስን ወነቴ ነው ምናግራችሁ በዚያኑ ሳምንት ውስጥ በሲስፓን ላይ የዓለም የእስላም መሪዎች ተሰብስበው ተመሳሳይ ስብሰባ አድርገው ኢየሩሳሌም ዋና ከተማችን ነች እያሉ ሲደራደሩ ሲነጋገሩ በአለም ያሉ እስላም መሪዎች ሁሉ at the same time ሰምቻለሁ። ኢየሩሳሌም ዛሬ በሚድል ኢስት ውስጥ ሰላም እንዳይመጣ ትልቁ አንገብጋቢ ጥያቄ ኢየሩሳሌም ነች። ስለዚህ ይህ አስተኛው ክርስቶስ በዚህ በሰባኛው ሱባኤ በሰባት አመት ቃል ኪዳን ከአይሁድ ህዝብ ጋር ሲገባ ቤተ መቅደሳቸው ለመስራት አይሁዳውያኖች የእስላም መስጊድ አለ እዛ ቦታ ላይ እና አይሁዳውያኖች ቤተ መቅደሳቸው መስራት ይፈልጋሉ። ብዙዎች እንደሚሉት እቃቸውን አዘጋጅተዋል ካህናቶቻቸውን አሰልጥነዋል እና መደረግ ያለበትን ነገር ሁሉ ለማድረግ በከፍተኛ ዝግጅት በትልቅ ኢንቨስትመንት ብዙ ነገር እያደረጉ እንዳለ ነገር ግን ቤተ መቅደሳቸው ለመስራት የሴኩሪቲ ግን ዋስትና እያጡ እንዳለ እንመለከታለን። እና አንዳንዶች ስፔኩሌት የሚያደርጉት ምንድነው ምናልባት አሰተኛው ክርስቶስ በዚህ ጊዜ ለአይሁዳውያኖች ሴኩሪቲ በመስጠት ወዳጃቸው ሆኖ የሰላም ቃል ኪዳን ከነርሱ ጋር የገባ ይመስላቸዋል። ያ ቃል ኪዳን ግን የሞት ቃል ኪዳን እንደሆነ የሚረዱበት ጊዜ ይመጣል የሚል መረዳት ነው ያለው። ምክንያቱም አሰተኛው ክርስቶስ ተመልከቱት እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። በሱባኤውም እኩሌታ በሰባቱ ዓመት ተኩል 3 ዓመት ተኩል ሲቀረው ምን ያረጋል? መስዋዕቱን ያስቀራል፣ ቁርባኑን ያስቀራል፣ በርኩሰት ጫፍ ላይ አጥፊው ይመጣል። እስከ ተቆረጠውም ፍጻሜ ድረስ መቅሰፍት በአጥፊው ላይ ይፈሳል ይላል። ይህን ትምህርት ከመጀመሪያ በፊት ያነበብኩላችሁ ራእይ ምዕራፍ 13 ለ42 ወር እንዲሰራ ስልጣን ተሰጠው የሚል ቃል ተጽፏል። ራእይ 13 ላይ 42 ወር ማለት 3 አመት ተኩል ማለት ነው። የመጀመሪያውን 7 አመት የሰባኛው ሱባኤን የመጀመሪያውን 7 አመት ግማሹን ክፍል በሰላም ከእስራኤል ጋር የሰላም መሪ ሆኖ የሚኖር ይመስላል። ከ3 አመት ተኩል በኋላ ግን በቀሪው የመጨረሻ 3 አመት ተኩል ጊዜ ውስጥ ሐሰተኛው ክርስቶስ የእስራኤል ጠላት ሆኖ ይገለጣል። እና በራእይ መጽሐፍ ላይ እንዳየነው ማንነቱ ማኒፌስት ያደርጋል። እና በጣም የሚደንቀው የራእይ መጽሐፍ የሐሰተኛውን ክርስቶስን ማንነቱን ከሰይጣን በተቀበለው ስልጣን ማንነቱን የሚገልጽበት አገላለጽ በዚህ በመጨረሻው 3 አመት ተኩል በ42 ወር ጊዜ ውስጥ የሚሆን እንደሆነ እናያለን። ራእይ ምዕራፍ 13ን ተመልከቱት። በዚህ ጊዜ የሚሰራቸው ስራዎች በጣም በሚገርም ሁኔታ ዲስክራይብድ ሆነዋል። አንድ አውሬ ከባህር ሲወጣ ያየው 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስም ነበረ ይላል። እና ያየውትም አውሬ ተመልከቱት፣ ነብር ይመስላል ይላል፣ ድብ ይመስላል ይላል፣ አፉ እንዳንበሳ ነው ይላል። በጠቅላላ ዲስክሪፕሽኑ በሙሉ የዋይልድ ቢስት መልክ ያለው ነው። ደም አፍሳሽ፣ የሚረግጥ፣ የሚያደቅ፣ የሚሰብር አምባገነን መሪ እንደሚሆን እናያለን። እና ኃይል የሚያገኘው ከሰይጣን ነው። ሰይጣን ሊትራሊ ኢንካርኔት የሚያረገው ሰው ነው። ብዙ የእግዚአብሔር ሰዎች ሐሰተኛው ክርስቶስና የሚነሳበትን ሁኔታ ሲመለከቱ አንደኛ ብዙዎቹ ሱፐርናቹራሊ የሚወለድ ሰው ሊሆን ይችላል የሚሉ አሉ። በመጽሐፍ ቅዱስ ላይ በዘፍጥረት ላይ ስንመለከት ባንተና በሴቲቱ መካከል በዘርህና በዘሯ መካከል ብሎ እግዚአብሔር የተናገረውን በመውሰድ የእባቡ ዘር የሆነ ክርስቶስ የእግዚአብሔር ልጅ ሆኖ እንደተወለደ ሰይጣንም ከርሱ የሆነ የሚወለድ ሰው እንደሚሆን አድርገው የሚናገሩ ሰዎች አሉ። በበኩሌ በዚህ አይነት ኤክስትሪም ነገሮችን ማየት በጣም አስቸጋሪ ሆኖ ነው የማገኘው። እና አንዳንዶች ደግሞ የለም ሐሰተኛው ክርስቶስ ከጥልቁ ነው የሚወጣው፣ ስለዚህ ምን ይላሉ? ይሁዳ ሊሆን ይችላል፣ ከዚህ በፊት ክርስቶስን አሳልፎ ከሰጠው አንዱ ሊሆን ይችላል ሁሉ የሚሉ አሉ። ሐሰተኛው ክርስቶስ እንደማንም ሰው ኖርማሊ ከሰው ልጆች የተወለደ ሰው ሊሆን ይችላል። በበኩሌ ያንን ነው የምቀበለው። ነገር ግን ሰይጣን ግን በውስጡ ገብቶ በሙላት የሚሰራበት እስከ ዛሬ በዓለም ላይ ሰይጣን ስልጣኑንና ኃይሉን በሙሉ የሰጠው ሰው እንደ ሐሰተኛው ክርስቶስ ያለ አይነት ሰው አይኖርም። እና ሙሉ በሙሉ ሰይጣን ኢንካርኔትድ የሆነ ሰው ሊሆን ይችላል። እና በዚህ አይነት ሁኔታ ሰዎች እንዴት እንደሚኖሩ እናቃለን። መናፍስት እየገቡባቸው ሰዎች በብዙ አይነት መንገድ በጥንቆላና በመተት ስራ ውስጥ የሚሆኑትን የህይወታቸውን ኑሮ በጽሁፎች የወጣ ምስክርነታቸውን ስትመለከቱ ምን ነገር ሊሆን እንደሚችል በጣም ያስደንቃል። አጋንንት ሲገባባቸው ሰይጣን ራሱ ስልጣኑን ኃይሉን ከሰጠውማ እንዴት ያህል ሊሆን እንደሚችል ተመልከቱ። እና ይሄ ሰው የሚሊተሪ ኃይል ሊኖረው እንደሚችል፣ ጥበበኛ እንደሚሆን፣ በጣም ካሪዝማቲክ ሊደር እንደሚሆን ብዙ መናፍስት ሰይጣን የገባባቸው ሰዎችን አትራክት የሚያደርግ ፐርሰናሊቲ እንደሚኖራቸው ይታወቃል። ሴቶች በዝሙት ሰዎችን ለማጥመድ የዝሙት መንፈስ ያለባቸው በጣም ኃይለኛ የሆነ የስጋዊ ፍላጎትን የሚቀሰቅስ የዝሙት ኃይል በላያቸው ላይ ይሰራባቸዋል። አምባገነን አድርጎ ሰይጣን ከተጠቀመባቸው ሰው ሁሉ እሺ ብሎ እንዲታዘዛቸው ለቃላቸው እንዲረታ ሆነው የሰይጣን ኃይል የሚሰራባቸው ሰዎች አሉ። እና በማታለል በማባበል በብዙ መንገድ እንግዲህ እግዚአብሔር ያሳያችሁ ሰይጣን ኃይሉን በሙሉ የሰጠው ሰው ምን አይነት ጉልበትና ኃይል ሊኖረው እንደሚችል ተመልከቱ። እነ ናፖሊዮን በምድር በነበሩበት ጊዜ ወታደሮች ሊገሉት መሳሪያ ይዞ ቆመው ያለው ትክ ብሎ ሲያቸው መሳሪያቸውን ያስጣለ ኃይል ላው ላይ ነበረበት። በጣም ብዙ ሰዎች በጥንቆላ በሰይጣን ኃይል ብዙ ሊሰሩ ይችላሉ። ሐሰተኛው ክርስቶስ በሰይጣን ኃይል ሲሞላ የአገር መሪ ሲሆን፣ የዓለም መሪ ሲሆን ሊያደርግ የሚችለው ነገር በዚህ በራእይ ላይ ተጻፈው ዓለም በሙሉ እየተደነቀ ራሱ ይሄን ስልጣን የሰጠውን ሰይጣንን ያመለከ እንደሚሄድ ይናገራል። ወገኖቼ ዛሬ ባለንበት ዘመን ሰው እንዴት ሰይጣንን ያመልካል ብላችሁ ልትጠይቁ ትችላላችሁ። አይ እንደው በዚህ በሰለጠነ ዓለም ሰይጣንን የሚያመልካለ ሰይጣንን የሚያመልክ አለ አይደለም? ይሄ እንደው አለ አይደለም? ደብተራ ምናምን ጠንቋይ ምናምን። ወገኖቼ ዛሬ የሰይጣንን ኃይል በጣም 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 ካልተማረው ህዝብ በሶስተኛው ዓለም ካለ ይልቅ በሰለጠነው ዓለም ያሉ ሰዎች የሰይጣንን ኃይል ፈላጊዎች በሰይጣን ኃይል የሚሰሩ ናቸው። ዩቲዩብ እየገባችሁ ማየት ትችላላችሁ። የፊልም አክተሮች የተለያዩ ሰዎች መንፈስ እንዲገባባቸው እያስደገሙ እየጸለዩ በአጋንንት ኃይል ነው ፐርፎርማንሳቸው። ሙዚቀኞች ሰይጣን ለሰይጣን ራሳቸውን እየሸጡ ነው። በዚህ በአሜሪካን ሀገር ሳታን ሴለር የሚል አንድ ዱሮ ያነበብኩት መጽሐፍ ነበረ። በጣም ብዙ ሰዎች የሰይጣን ካህን እየሆኑ እጃቸውን ለሰይጣን ክብር እየሰጡ መስዋዕት እያደረጉለት የሚገዙለት ሰዎች አሉ። ሰይጣንን ብዙዎች ይወዱታል እና ላያቸው ላይ የሰይጣን ስም ሁሉ ያስከትባሉ፣ ታቶ ያስደርጋሉ። እና ብዙ ሰዎች ሰይጣን በጣም በጣም ፋሲኔት ያረጋቸዋል። ሰይጣንን እንደ ንጋት ኮከብ የሚያዩት ሰዎች አሉ፣ ነቢያቶች አሉ። በኒው ኤጅ ሙቭመንት ውስጥ የተጻፉ መጽሐፍቶች ስትመለከቱ ለሰይጣን ያላቸው አመለካከት የተለየ ነው። ስለዚህ ዛሬ ባለንበት ዓለም ውስጥ ለቢዝነሳቸው፣ ለስልጣናቸው፣ ለሚኖሩት ለመረጡት ፊልድ እና ሙያ ሁሉ ከሰይጣን በሚመጣ ኃይል እየታገዘ የሚኖር ህዝብ ብርቱ ብዙ ነው። እንደዚህ ያለ ዘመን ባለበት ሁኔታ ሐሰተኛው ክርስቶስ ሲገለጥ ዛሬ ቤተ ክርስቲያን ይህን ልታስብ ይገባታል። በመንፈስ ኃይል የሚመራ መሪ ባለበት፣ አያችሁት? የመናፍስት ሥራ ዛሬ በሰለጠነበት ጊዜ ውስጥ በእውነተኛ ሃይማኖትና በትክክለኛ ሃይማኖትና በሐሰት እምነት፣ በእውነተኛ አሰራርና በስተት አሰራር መካከል መለያ ለቤተ ክርስቲያን እንኳን እየጠፋ ነው። መለያ እስኪ ቆም ብላችሁ ተመልከቱ። አገራችን የሚመጡትን የአፍሪካ ቃልቾቻቸው የሚሰሩትን አገልጋዮች፣ የተቀቡ አገልጋዮች እየተባሉ የሚሰሩትን እስኪ ጀስት ልብ ብላችሁ ተመልከቱ። የሚሰሩትን ነገር የዛሬ 15 ዓመት እንደዚህ ያለ ነገር የሚያረጉ ሐሰተኞች ይመጣሉ። አረ ይሄን የሚያረግ የለም፣ ይሄንን ቤተ ክርስቲያን ታስተናግዳለች። አረ ይሄን የሚያስተናግድ የለም። እንደ በጣም ኤክስትሪም ሄድክ ነው የሚባለው። ዛሬ ሬድ ካርፔት አድርገው አጨበርባሪዎችን ተንበርክከው በእንግድነት የሚቀበል ህዝብ ሆኗል ለእኛ ምድር። መሪዎቻችን ባለሥልጣኖች ራሳቸው በክብር ሲመጡ ተቀብሏቸዋል። ሞጭላፋር አጨበርባሪዎችን፣ ሐሰተኞችን። ቤተ ክርስቲያን ዛሬ በእውነትና እውነት ባልሆነ መካከል፣ የእግዚአብሔር በሆነና ባልሆነ መካከል መለየት የምችልበት ባውንደሪው ጠፍቷል። የኦካልት አሰራርና የእግዚአብሔር አሰራር ባውንደሪ የለውም። ወገኖቼ ዛሬ ብዙ ሰዎች የትም አምጪው የትም ፍጪው ዱቄቱን አምጪው እንደሚል ሰው ማንም ይናገር ትንቢት ብቻ ልስማ ብለው ትንቢት የሚጠሙ ሰዎች ሞልተዋል። ምንም ይሁን እኔ ፈውስ ነው የምፈልገው የሚሉ ሰዎች አሉ። ውድ ወገኖቼ የሂንዱ ፈዋሾች በሂንዱይዝም ውስጥ ብዙ አስደናቂ ተአምራት የሚያደርጉ ሰዎች አሉ። ስፒሪቲስቶች አሉ። በዚህ ሀገር ስንት ነገር የሚሰሩ በእንግሊዝ ሀገር ስሙን ረሳሁት፣ በየሆስፒታሉ እየሄዱ እሱና የእርሱ ቡድኖች እንዲጸልዩ መብት የተሰጣቸው ሂለርስ አሉ። ክርስቶስ የሚባለውን ጌታ የማያምኑ የሰይጣን አገልጋዮች። ሂሊንግ ነው። ውድ ወገኖቼ በጣም ምስጢር ማወቅ አለባችሁ። ሐሰተኛው ክርስቶስ ወደዚህ ዓለም ሊመጣ ስቴጁ ተመቻችቶለታል። ምን አለፋችሁ? ቤተ ክርስቲያን ራሷ እያመቻችችለት ነው። ዛሬ እውነት የሃይማኖት መለያ መሆኑ ቀርቷል። መናፍስትን መለየት አስፈላጊ አይደለም። ሰዎች መንፈሳዊ የሆነ ነገርን መርምሮ መቀበልን ጥለውታል። ሃርድ ታይም ነው ለነሱ። እንደውም በጣም በቃ ያከረረ ያጦዘ ክርስቲያን መሆን አድርገው ነው የሚመለከቱት። ሐሰተኛው ክርስቶስ ሲመጣ ነቢይ አለው። ራእይ ምዕራፍ 13 ላይ ነቢይ አለው፣ በነቢይ የታጀበ ነው። አንዳንድ የእግዚአብሔር ሰዎች ምን ይላሉ? ሐሰተኛው ክርስቶስ በሚስጥረ ሥላሴ ትምህርት አብ ወልድ መንፈስ ቅዱስ ብለን የምናምነውን ኢሚቴት ለማድረግ የሞከረ ይመስላል። ዘንዶው እንደ እግዚአብሔር አብ፣ ሐሰተኛው ክርስቶስ እንደ እግዚአብሔር ወልድ፣ ነብዩ እንደ መንፈስ ቅዱስ ሆነው በጣም ራስዎስትነት ሲሰሩ ነው የሚታየው። ቁጥሩም ራሱ 666 መሆኑ ሚስጥሩ ከዚህ ጋርም ሊያያዝ ይችላል የሚሉ ሁሉ አሉ። ሐሰተኛው ክርስቶስ የሚታጀበው ሃይማኖታዊ መልክ ባለው ኢንቫይሮንመንትና ሃይማኖታዊ በሆነ አሰራር የሱን ክብርና የሱን ታላቅነት በሚያራምዱ መንገድ ጠራጊዎች፣ አገልጋዮች፣ በመንፈሳዊ አገልጋዮች ታጅቦ ነው። ራእይ መጽሐፍ 13ን ተመልከቱት ምን እንደሚል። ምዕራፍ 13 ቁጥር 4 አውሬውን ምድር ሁሉ አውሬውን እየተከተለ ተደነቀ ይላል። ምን ስለሚሰራ ነው? ምን ስለሚያደርግ ነው? ቁጥር 11 ተመልከቱ። ሌላም አውሬ ከምድር ሲወጣ አየው፣ የበግ ቀንዶችና ቀንዶችን የሚመስሉ ሁለት ቀንዶች ነበሩት፣ እንደ ዘንዶም ይናገር ነበር ይላል። መልኩ እንደምንድን ነው? እንደ በግ ነው። ሲናገር ግን የማንም ጽኖ ከውስጡ የሚወጣው የዘንዶ። በፊተኛው ማውሬ ስልጣን በርሱ ፊት ሁሉን ያደርጋል። ለሞቱ የሆነው ቁስል ተፈወሰለት። ለፊተኛው አውሬ ምድርና በርሱ የሚኖሩት እንዲሰግዱለት ያደርጋል። እሳትንም እንኳን ከሰማይ ወደ ምድር በሰው ፊት እስኪያወርድ ድረስ ታላላቆችን ምልክቶች ያደርጋል። እግዚአብሔር ከሱ ጋር እንደሆነ God incarnated እንደሆነ ሰዎችን ሊያሳምን ሰዎች የሚጠሙትን የሚፈልጉትን ሁሉ ኃይል አለኝ እያለ በማስረጃ በተአምር ማስረጃ ሰዎችን ያሳስታል። እንዲህ የሚሉትን አልገዛም የሚሉትን ይገድላቸዋል፣ ያጠፋቸዋል። አያችሁት? ስለዚህ ሐሰተኛው ክርስቶስ በዚህ በነብይ ብቻ አይደለም። አመንዝራይቱ ባቢሎን፣ ባቢሎን በመባል የምትታወቅ ባውሬው ላይ የምትቀመጥ ደግሞ እንዳለች መጽሐፍ ቅዱስ ያሳየናል። ሁለት ባቢሎኖች በራእይ መጽሐፍ ላይ ተጠቅሰዋል። አንደኛው ከከተማ ጋር የተያዘች ባቢሎን ነው። ሁለተኛይቱ ሃይማኖትን አመንዝራይቱ ባቢሎን ይላታል። በቅዱሳን ደም የሰከረች ይቺ ባቢሎን ቤተክርስቲያን ነኝ ብላ ነገር ግን ቤተክርስቲያን ላደረጋት ለጌታ ልትሰጠው የሚገባውን ክብር ጥላ ለሐሰተኛው ክርስቶስ የሚመች አካሄድን የሄደች ነች። ብዙዎች የእግዚአብሔር ሰዎች ዛሬ ያሉ ቤተ እምነቶች ወደዚህ አቅጣጫ በመሄድ ነገሮቻቸውን ሁሉ በጨለማ ኃይልና የእግዚአብሔር በሆነና ባልሆነ ላይ የሚለየውን ድንበሩን እያፈረሱ የመጽሐፍ ቅዱስን ስልጣን ዋጋ እያሳጡ ሰዎች በእግዚአብሔር ቃል ላይ ተመስርተው እንደ ክርስቶስ ቤተክርስቲያን እንደ ንጽህት ድንግል የሚኖሩበትን ነገር ዋጋ ያሳጡ ተቀላቀል የሃይማኖት ነገር ያደረጉ እንዳለ ነው ምናየው። ቁርአን እየሳሙ ወገኖቼ አይደለም የሚታየ ነገር ነው ምንመለከተው። እና ማንኛውም በሰዎች ልጆች መካከለ ያለው ነገር ኢምፖርታንቱ ነገር ፍቅር ነው በሚል ነው የሚሄዱት። ክርስቲያን ሆኖ እኔና እናንተ በመናምነው የወንጌል ህነት ላይ መኖር በጣም ጠባብነት ነው። ዛሬ በአውሮፓና በአሜሪካን ክርስቲያኖች በእምነታቸው በጣም ተንቀ በተለይ በአውሮፓማ ምን ፖስት ክርስቲያን ኤራ ውስጥ የገባ ኮንቲኔንት ነው የሚባለው። መንፈሳዊ ነገር የሚባል ማንሳትም ዊርድ ነው የሚሆንባቸው። ክርስትና ሙልጭ ሆኖ ጠፍቷል። ሂንዱይዝም ቡዲዝም እንዳለ የኢስተርን ሪሊጅን አጥለቅልቋቸዋል። እንደዚህ ባለ አይነት ሁኔታ ውስጥ ሂንዱይዝም በጣም ዊርድ የሆነ እምነት ነው። ግባ በለው ሁሉንም አማልክት የሚያስተናግድ ነው። እና አንድ ሴንትራል የሆነ ነገር የለውም። ስለዚህ ሂንዱይዝም ዛሬ ዮጋ በየቸርቹ ፕራክቲስ እንደሚደረግ ታውቃላችሁ። ዮጋ አይደለም ዮጋ በየቸርቹ ማስታወቂያ ይደረጋል። Assemblies of God እዚሁ ያለንበት ቤተክርስቲያን እዚህ ያደርጋሉ። ምንድነው? ኤክሰርሳይዝ ነው ለነሱ። ዮጋን ከሃይማኖት ከሜዲቴሽን መለየት አይቻልም። እስቲ ሜዲቴሽኑንና breathing exercise ን አውጡ። እነዚህ ነገሮች religious የሆነ nature አላቸው ወገኖቼ። እና እነዚህን ብታወጡ exercise ነው የሚሆነው። exercise ለማድረግ ምን ዮጋ ያስፈልጋል? ዮጋ ሲደረግ ሰዎች አላማ አላቸው። ከበስተጀርባ ከጥንታቸው አለ የሚባለውን የእባብ ኃይል ከስር እየተጠቀለለ የሚወጣውን በተለያየ ቻክራ ወጥቶ ፋይናሊ ስፒሪቹዋል ሴክስ ለመለማመድ ነው የሚፈልጉት በዮጋ ዴፊኒሽን መሰረት። እና ሰዎች አስተሳሰባቸውን አመለካከታቸውን የሚለውጥ ቴክኒክ በዚህ ውስጥ ይማራሉ። ከመናፍስት ዓለም ጋራ ለመገናኘት ክፍተት እንዲኖራቸው ይሆናሉ። ዮጋ ውስጥ ገብተው መንፈሳቸው ለጨለማ ኃይላት ይከፈታል። ዛሬ እውነት መለኪያ የሆነበት ነገር ከቤተ ክርስቲያን ቦታ የለው ቦታ የለው ዊርድ ነው የምትሆኑት ለሰዎች። ስፒሪቹዋል ፎርሜሽን በሚል ትምህርት ብዙ ሴሚናሪዎች ውስጥ ብሪዚንግ ኤክሰርሳይዝ ይሰጣል። how to breathe spiritual formation ሰው ኢየሱስን ሳይማረው ደቀ መዝሙሩን አብሮት ሳይኖር ጌታን መከተል ሳይኖር spiritual exercise በbreathing እንዴት ነው የሚታየው? እና እንደዚህ ሆናችሁ ተቀመጡ ወደ ውስጥ ሳቡ አሶጡ ይያሉ spiritual formation እንዴት ነው የሚሆነው? ዛሬ ክርስትና በሚሰጥበት ሴሚናሪ ውስጥ እንደዚህ ያለ አይነት ትምህርቶች ይደረጋሉ። ባጭሩ ቤተክርስቲያንም ዓለምም ሁኔታው ሁሉ ለሐሰተኛው ክርስቶስ ተዘጋጅቷል። ወዶ ገኖቼ አሁን ባለንበት ዘመን ውስጥ ኢመርጀንት ቸርችስ የሚባሉ አሉ እየወጡ ያሉ። በጣም ወጣቶችን ይማርካሉ ኢመርጀንት ቸርችስ። ኢመርጀንት ቸርችስ የሚባሉት መጽሐፍ ኢመርጀንት ቸርች ተከታይ የሆኑ ሰዎች የሚጽፉትን ጽሑፎች ብትመለከቱ አይ አም ኤቭሪቲንግ ዲፋይንድ ኦን እንዲኔ መባል አልፈልግም ይላሉ። አይ አም ካቶሊክ አይ አም ኦርቶዶክስ አይ አም reformed I am evangelical I am this I am that everything bring everything practice ma yiderreg neger yellem mezaf qedus yewnet memezenya mohunu qertwal inde egziaber qal menor bizochu yetalu no spiritual exercise no አንዳንድ ሰዎች እዛ ቦስተን በነበርኩ ጊዜ እኔ ስፒሪቹዋሊቲ ኮዳለሁ ስፒሪቹዋሊቲ ክላስ ወስጃለሁ ስፒሪቹዋሊቲ ይላሉ። ሐኪሞች በተወሰነ ጊዜ የሚወስዱት ትሬኒንግ አለ። አንድ ማቃተ ወዳጃችን እኛ ጋር መጣ ነበር እዛ ስልጣና ለመውሰድ ነ ሆሊስቲክ ሜዲሲን በሚል ሂሊንግ በመንፈስ እንዴት እንደሚያረጉ ሂሊንግ እንዴት እንደሚደረግ ለሐኪሞች ክላስ ውስጥ ለሐኪሞች ይሄን ላንዷ እህት ስነግራት እንደኛ ክላስ ውስጥ እኮ ከትምርት እየተማረን እንዲ ያለ ነገር ሁሉ ተሰጥቶናል ሂሊንግ ይደረጋል። ሶ ኢየሱስ ክርስቶስ የሌለበት መንፈሳዊ ልምምድ ምን ያመጣል? እኛ አንዳንድ ጊዜ ጸልየንም ሰው ላይፈወስ ምንም ላይሆን ይችላል እንዴ? ይሄ በቴክኒክ የሚሆነው አይሻልም እንዴ? በጾም በጸሎት ከመሆነው how to perform miracles መጽሐፍቶች እየተጻፉ ነው አይደለም እንዴ? በጾም በጸሎት ከመሆነ የምንሳ ነው የምን ቸርች ምን የምን ወዲና ወዲያ ማለት ነው አላደረ ቅድስና ምን ጌታ መከተል ምን እንዴ? ሁሉ እንደሚሆን ከሆነ ወድ ወገኖቼ ዓለም ለዚህ ሁኔታ የቱን ያህል እንደተዘጋጀ የራሱን የቻለ ርዕስና ትምህርት ጉዳይ ነው። ግን ሐሰተኛው ክርስቶስ የሚባለው ዝም ብሎ የሚመጣ አስቀያሚ ሰው እንዳይመስላችሁ ማራኪ ሰው ነው። He has a charisma ሰዎችን ይማርካል በንግግር ይማርካል personality ማራኪ የሆነ ነው። ሰይጣን ዝም ብሎ ይጀዘበ ሰው አይጠቀም። ነቃ ያለ ሰው ነው። በሞተ ፈረስ ላይ አይጋለብም። በጣም ነቃ ያለ ሰው ነው የሚጠቀመው። የስተት አስተማሪ የሚያረጋቸው ሁሉ እንዴት ያለ ምላስ ያላቸው አላለ እንዴት ያሉ hard workers ነው የሚጠቀመው። የተጉ ሰዎችን ነው ሰይጣን የሚጠቀመው። ፈዛዛውን አይጠቀም እንዲሁ አጀዝበዋል ያስቀምጣዋል። ስለዚህ ሰይጣን ሐሰተኛው ክርስቶስ ሲመጣ ምን አይነት ኢንተሊጀንስ ሰው ሊሆን እንደሚችል መረዳት አለብን። እና ቤተክርስቲያን እንደዚህ ያለ አይነት ነገር እንደሚኖር ስታይ ምንድነው ማድረግ ያለባት? መጸለይ አለብንኛ። እግዚአብሔር የተመሰገነ ይሁን አቅም እንዲሰጠን እግዚአብሔር ኃይል እንዲሰጠን እግዚአብሔር በዚህ ዘመን ያለውን እየመጣ ያለውን ነገር መቋቋም የሚያስችል ጸጋና ኃይል እግዚአብሔር እንዲሰጠን መጸለይ ያለብን ወገኖቼ። ሐዋርያቶች በዚህ ስም ሁለተኛ እንዳትናገሩ ብለው በከፍተኛ ማስጠንቀቂያና ዛቻ አሶጧቸው። በምን አቅም ነው ወጥተው መናገር የሚችሉት? እንደዛ ያለ ዛቻ ያለ እኔ አስተውሳለሁ። ካድሬዎች እንዴት ሲያፈጡ ሽጉጥ ታጥቀው በቃ ያስፈራል። እንዴት ነው ክርስቲያን ሆናችሁ ጌታን አምናለሁ ብላችሁ መሄድ የምትችሉት? ቀበሌ ጠመንጃ ይዞ ቆሞ ወደ ቸርች መሄድ ወጣት ሆናችሁ ሁሉ እንዳትሄዱ እየተባልን በምን አቅም ነው ያን ምንኖር? ሌሊቱን ስንጸልይ እግዚአብሔር በሚያለብሰን ኃይል ነበር። ክብር ለእግዚአብሔር ይሁን። ዛሬ ያለች ቤተክርስቲያን ጸሎትን ሰይጣን በመዝሙር ተክቶላታል። መዝሙር ነው ከሌ አማኞን አሉ። ምን ያረጋል? ይዘምራል ይጸልያል። የለም በመዝሙር ክርስትና ተተክቷል። የእግዚአብሔር ቃል በትንቢት ተተክቷል። መንፈሳዊ ልምምድ ላይ ተኮሮች ሆነናል። የጸሎት አቅም የለንም። እነዛ ሐዋርያቶች በእንደዛ ያለ ማስጠንቀቂያ ወስዷቸው ተሰብስበው አልዘመሩም። እስቲ መገለጥ የመጣላችሁ ካለ ስለዚህ ጉዳይ ተናገሩ ብለው እንደ ሟርተኛ ተሰብስበው አልተናገሩም። ወደ አምላካቸው ወደ እግዚአብሔር ጸለዩ። እግዚአብሔር ሆይ ባሪያዎች በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው አሉ። የሚኖሩት ኑሮ ከላይ በመጣ ኃይል ስለሆነ እግዚአብሔር ካልሰጣቸው ምላሳቸው ብርቱ ሊሆን አይችልም። ቃላቸው በብርታት ሊወጣ አይችልም። በእግዚአብሔር ፊት ሲጸልዩ በዚያ ስፍራ ላይ የተቀመጡበት ስፍራ ሁሉ እንዳለ ተናወጠ። በሐዋርያት ሥራ ምዕራፍ 2 ላይ እንደነበረው መንፈስ ቅዱስ እንደገና መጥቶ ጢም አርጎ ሞላቸው። ክብር ለእግዚአብሔር ይሁን። ዲዩ ኖ ዛሬ እንደዛ ያለ ኃይል እንደሚያስፈልገን? ስንቶቻችሁ የእግዚአብሔርን ኃይል ትፈልጋላችሁ? ስንቶቻችሁ ትጠማላችሁ? ዙሪያችንን ያለ ክርስትናን የሚያዋድቅ በሰለጠነ ላይፍ ስታይል መልክ ሰዎች በአዋቂነታቸው በሞላቸው ኑሯቸው ሃይማኖታችን ዋጋ የሚያሳጣ መናፍስታዊ የሆነ ፐርሰናሊቲ ዙሪያችንን ተጽዕኖ ያደርግብናል። ስለ ክርስቶስ ለመመስከር እንፈራለን፣ ኢንቲሚዴትድ እንሆናለን። ክርስቲያን ነኝ ማለት ራሱ ያስፈራል። ለአንዳንድ ሰው እንደው በቃ ሰዎች እንዳያውቁ ነው የምንፈልገው። እንደው ሪሊ ኢየሱስ ጌታ ነው ወገኖቼ? ሐዋርያቶች ያልተማሩ አሳጥማጆች፣ ደካማ ምስኪን ሰዎች የሮምን መንግስት ክርስቲያን ያደረገ ዛሬ አውሮፓን ሁሉ በክርስትና ታሪክ ያጥለቀለቀውን ነገር የሰሩት ለአንበሳ የተጣሉ የጌታ ልጆች ናቸው። በዚያን ዘመን የነበረው ክፋት፣ የግሪክ ፍልስፍና፣ የግሪክ ጣዖት አምልኮ፣ በአገየ አገሩ የነበረው የባዕድ አምልኮ፣ ነገስታቶች ይመለክላቸው እጣን ይጠንላቸው ነበር። በምን አቅም ተቋቋሙት? ያለ በኢየሱስ ጌታ ነው። እግዚአብሔር ይመስገን። ስለዚህ ዛሬ ያለንበት ዓለም በየትኛውም አይነት ሁኔታ በጨለማ ኃይል ስር ለመሄድ ዓለም ቢገሰግስ እግዚአብሔር ስሙን የሚጠሩትን አይተውም። ክብር ለእግዚአብሔር ይሁን። ዛሬ ብዙ ቦታ ስትመለከቱ እኔ አረሳም በሕይወቴ ስዊድን ሀገር ለመጀመሪያ በሄድኩበት ጊዜ እንደዛ ያለ አይነት እጅግ በጣም ዴንስ የሆነ የጨለማ ኃይል ገጥሞኝ አላቅም። የመጀመሪያው ስቶክሆልም በገባሁበት ጊዜ በጣም ደክሞኛል። ሰውነቴ ጄት ላግ አለ፣ አገር ቤት መሸኛው ምኑ ስለነበረ ረፍት የሚባል ነገር አልነበረኝም። እና በዛ ሁሉ ጋር ነው እንግዲህ ወደ ጉዞ ተጀምሮ የመጣሁት። ስለዚህ እዛ ልክ እንደገባሁ ሰውነቴ ደክሞት ስለነበረ እንድተኛ ነገርኳቸው። የተዘጋጀልኝ ክፍል ገባሁ እና በጣም አንድ በሰው ቁመት የምትሆን ዶሮ መጣች። ያለውበት ቦታ ተኝቻለሁ እና እንደ ሰው ታወራለች። ምን ልሰራ እዚህ መጣለች? ተቆጣች። ክልሉ የሷ ነው፣ ልጆቼ ምን ልታረግሬ መጣሁ ብላ እንዳለ ልብሴን እንዲህ ልታረገኝ ስትል በኢየሱስ ስም ብዬ ተነሳሁ። መናፍስቶቹ ያውቃሉ ክርስቲያን ሲመጣ የምናገለግለው አገልግሎት ምን አይነት ኢምፓክት እንደሚፈጥር ያውቃሉ። አንዳንዶቹ ካሴቶች አሉኝ፣ እዛ አስተማርኩትን መስማት ትችላላችሁ። በካሴት ነው፣ ኮንቨርት አላረኩትም። ብረት የሚጠመዘዝ ትምህርት ነው ያስተማርኩት። ክብር ለእግዚአብሔር ይሁን። ብድግ አልኩኝ፣ ገባኝ። እና ከዚህ በፊት እግዚአብሔር አስተማረኝ ነገር ነበር፣ በሆኑ የእግዚአብሔር ሰዎች የሚታተም መጽሔት ነበር። አስቀድሞ ኃይለኛውን ሳያስሩ ቤቱ እንዴት ይበዘብዛሉ ይላል። እግዚአብሔር የኃይለኛውን ምስጢር ያሳየኝ መሰለኝ። እና እዚህ ሀገር አልኳቸው ክርስቲያኖቹን፣ የዶሮ ምንድን ነው አልኳቸው። አይኛ ምን ነው አሉኝ። አይ እንዲሁ ስለ ዶሮ ማወቅ ፈልጌ ነው አልኳቸው። አረኛ ምንም አናውቅም። ምንም ስለ ዶሮ አታውቁም አልኳቸው። ምንም ይገርማል አልኳቸው። ምን ነው ገረማ። አይ በቃ እንዲሁ ስለ ዶሮ ማወቅ ፈልጌ ነው አልኳቸው። ቤቱ ትልቅ 20 ምናምን ፎቅ ላይ ነበርኩ ያለሁት። ቁርስ በልተን መስኮት ላይ እንደዚህ ቆሜ እያለሁ ያንን ዶሮ አንድ ቤተ ክርስቲያን አናት ላይ ቁጭ ብሎ አየሁት። በብረት ባንዲራ መስቀያ ላይ ጉብ ብሏል ያ ዶሮ፣ የዛ ዶሮ ቅርጽ። እንዴ አልኩኝ። እኔ ያ ቤተ ክርስቲያን ለምን ሉተራን ቸርች ነው፣ ለምን እዛ እንዳረጉት እኔ የማውቀው ነገር የለም። ገባኝ። እዛ ቦታ ማገልገል የምችለው በመጸለይ ብቻ እንደሆነ ገባኝ። ስወጣ መጸለይ፣ ስገባ መጸለይ፣ ስወጣ መጸለይ፣ ስገባ መጸለይ፣ መጸለይ፣ ጸሎት፣ በጸሎት ኃይል። በጸለይኩ ቁጥር ኃይል ስሞላ፣ እርኩሰቱ በየባቡር ጣቢያው ላይ የዝሙት ስዕል በገሃድ፣ እዚህ ሀገር ብዙ ነገር በስውር ነው፣ እዛ በገሃድ የምታዩት እርኩሰቱ በጸሎት በጸሎት። ሐሰተኛው ክርስቶስ ቶፒክ አይደለም ወገኖቼ። ይሄ ያለንበት ዘመን በጨለማ ኃይል እየተሞላ እንዳለ ተመልከቱ። እኔና እናንተ ይህን ሁሉ መቋቋም የምንችለው እግዚአብሔር በሚሰጠን ኃይል ነው። እዛ ጉተንበርግ ሄድኩ ላገለግል አንድ ሳምንት። ልክ እዛ ገብቼ በጣም ደክሞኛል። ጠዋት ማታ ጸሎትና አገልግሎት ጸሎትና አገልግሎት ነው። እና በጣም ደክሞኝ ስለነበረ ትንሽ ማረፍ አለብኝ ብያቸው መኝታ ተዘጋጀልኝ ቦታ ተኛው። በጣም በሌሊት ተነሳው፣ ፍሬሽ ሆኜ ተነሳው። ስነሳ ግን ይሄ ነው ብየማልለው ከባድ ሸክም በመንፈሴ ላይ ተቀምጧል። መጸለይ ጀመርኩ። ስጸልይ ስገስጽ የመጡት መናፍስት፣ እኔ መንፈሳዊ ነገር አንዳንዴ የተለማመድኩትን ለሰው ማናገር ያስቸግረኛል። እህቴ መነጽር አላት ልብስ አላት ምን አለ። እነዚህ መንፈሳዊ ነገሮች ቢሆኑ ልክ እንደ ልብስና እንደ ቃላቸው ላይ መንፈሳዊ ነገር እኔ እንደሚቀመጥ እኔ አላቅም። ያለኝን መንፈሳዊ ነገር ደረረርዛ እያሉ በቁጣ በንዴት መጡ መናፍስቶቹ፣ እያቃለሉ ያከበርኩትን ነገር ሁሉ ከላይ ላይ ሊያነሱት ሁሉ ድፍረታቸው፣ በጥላቻ የተሞሉ ጨካኝ የሆኑ መናፍስት መጥተው ከበቡኝ። ስገስጽ በልሳን ስጸልይ ስገስጽ እነዛ ሰዎች እንደዚህ ያለ ነገር የሚጸልይ ሰው አይተው አቁም ተጨነቁ። የሹ ምስክር ነች እሷ እዛ ነበረች። እና ስገስጽ እነሱ ተጨነቁ እንዳያቆሙኝ። ጸሎቱ ጠንከር ያለ ነው። ምን ልበላችሁ ግብ ይሄንን እንዳላቆመው እንኳን ላገለግል ልገለገልም አልችልም ወገኖች። በዛ ጥቃት ውስጥ እግዚአብሔር መጨረሻ ላይ ድል በድል ኃይል በኃይል ጌታን እያመሰገንኩ በብዙ ደስታ ተሞልቼ ከዛ ውስጥ ወጣሁ። ሃሌሉያ። እነዛ ሰዎች ሲጨርስ ብራዘር እኛ እኮ በጣም ተጨነቅን፣ ፖሊስ እኮ እንዳይመጣ ሁሉ ፈራን። ምንድነው እሱ ምንድነው ይሆንከው አሉኝ። የገጠመኝን ስነግራቸው እንደዚህ እንደዚህ ያሉ መናፍስት ገጠሙኝ። መቼም ዊርድም ቢመስላቸው መቼም መናገር አለብኝ። እቤታቸው እንደዛ ሲጮህ ግራ ይገባቸዋል። ስነግራቸው እኛን እኮ ልክ እንደዚህ ነው የሚያደርገን አሉ። ይሲ ውድ የጌታ ልጆች፣ ከእግዚአብሔር ከሆነን ነው ዓለም በሞላው በክፉ መያዙ የምናውቀው። የእግዚአብሔር አዳምጡኝ የምነግራችሁን ነገር ስለ ሐሰተኛው ክርስቶስ ስንማር እኔ እሱን ማንነት ማወቃችን ምንም ልንገራችሁ ወገኖቼ፣ ስለ ፎርጅድ የሆነ ገንዘብ ሰው ቢያሳያችሁ ቢውል ፎርጅድ ምን እንደሆነ እኔ ገብቶኛል አልታለል ማለት አትችሉም። ብዙ አይነት ፎርጅድ አለ አይደለም? ሁሉን አሳይቶ ማን ይችላል? ኦሪጂናሉን ማየት ነው። ኢየሱስ ክርስቶስ እውነተኛው መሲህ በሚገባው ክብርና ግርማ በውስጣችን ካልተቀመጠ አሰተኛው ክርስቶስን መቋቋም አትችሉ። ማን መቋቋም አይችልም? በዚህ ዘመን ያለውን የክርስቶስን ተቃዋሚ መንፈስ ተቋቁመን ማስተማር አንችልም፣ መመስከር አንችልም፣ መኖር አንችልም። እግዚአብሔር የሰጠን ኃይል አለ። መንፈስ ቅዱስን መጠማትን፣ በመንፈስ ቅዱስ መጸለይን። ብዙዎቻችን በልሳን መጸለይን ትተናል። ድርቅ ያለ ከደረቀ ምንጭ የሚወጣ ጭልጭል ነገር ነው የምንለው። We have to be filled by the Holy Spirit. ለዚህ ዘመን እግዚአብሔር የሰጠን ጸጋ ዛሬም ይፈስልናል። ክብር ለእግዚአብሔር ይሁን። በመንፈስ ቅዱስ ኃይል መሞላት አለብን። ውድ ወገኖቼ በቤተ ክርስቲያን የኖራችሁትን ታሪክ እንዲሁ የገዘፈ ስጋችሁን ይዞ እያዞራችሁ ክርስትናን አትኖሩም። በመንፈስ ቅዱስ ኃይል ነው ክርስትና የሚኖረው። የተለመደ ሀቢት የሆኑ ጸሎቶችን መተው አለብን። እግዚአብሔር ሆይ ለዚህ ዘመን የሚሆን ጸጋን እለምንሃለሁ፣ እንደ ለመድኩት እንደ ልማድ አድርጌ እንዲያስኩት ከምኖረው ኑሮ መውጣት እፈልጋለሁ። ብዙ ሰዎች መዳን አለባቸው። ሰዎች እንዳይድኑ እግዚአብሔርን እንዳይከተሉት የጌታ ወንጌል እንዳይነገር ቤተ ክርስቲያን በነገር አማኞች ሕይወታቸውን በቸልተኝነት ኃጢአት በማይመስሉ ክርስቶስን በማይመጥን ዋጋ በሌለው ነገር ተሞልተ እንድንኖር ሰይጣን ያደርጋል። ወገኖቼ እግዚአብሔር አይምሯችንን ይክፈት። እግዚአብሔር አይምሯችንን ይክፈት። ዓለም ለሐሰተኛው ክርስቶስ እየተዘጋጀች ነው። ቤተ ክርስቲያንም ያንን እያመቻቸች ነው። የከበረውን ከተዋረደው ምእመናን መለየት እንዳይችሉ ምእመናንን የሐሰት ነገርን አሸር ባሸር ማስተማርና አሸር ባሸር በሆነ መንፈሳዊ ነገር ምእመናን እየተሞሉ ነው። የከበረውን ከተዋረደው መለየት የማንችል ከሆንን አደገኛ ነው። ለሐሰተኛው ክርስቶስ እንደውም የክርስቶስ ተቃዋሚ ከቤተ ክርስቲያንም እንደሚወጣ መጽሐፍ ቅዱስ ይናገራል። ዮሐንስ በመልእክቱ ላይ ሲናገር ምን ይላል? እግዚአብሔር እንድናስተውል ይርዳን። ዮሐንስ ልጆች ሆይ መጨረሻው ሰዓት ነው። የክርስቶስ ተቃዋሚ መጣ ዘንድ እንደሰማችሁ አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህ መጨረሻው ሰዓት እንደሆነ እናውቃለን። ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ወገን ቢሆኑ ከኛ ጋር ጸንቶ በኖሩ ነበር። ነገር ግን ሁሉ ከኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ ይላል። ከየት ነው የወጡት? ከቤተ ክርስቲያን። ስለዚህ ሐሰተኛው ክርስቶስ በቤተ ክርስቲያን ውስጥ ሊሰራ ይችላል። እግዚአብሔር ይሄንን የሚያጠረጥር ጸጋ ቤተ ክርስቲያን ውስጥ ያምጣ። ክብር ለእግዚአብሔር ይሁን። ቤተ ክርስቲያንን የሚያጸዳት የእግዚአብሔር ያልሆነ ነገር ስር እንዳይሰድ የእግዚአብሔር ያልሆነ ነገር እንዳይመቸው የሚያረግ ጸጋ እግዚአብሔር በቤተ ክርስቲያን እንዲሰጥ መጸለይ ያስፈልጋል። ውድ የጌታ ልጆች በአብዛኛው መንፈሳዊ ችግራችን ምን እንደሆነ ታውቃላችሁ? ብዙዎቻችን ሰልፍ ሴንተርድ ላይፍ ስለምንኖር ነው። መንፈሳዊ ነገርም ለኔ ነው። በቃ መንፈሳዊ ነገር ከኔ ጋር ነው። በሙዳችን ነው የምንኖረው። ሙዳችን በሙድ የሚኖር ሃይ ስንሆን ሃይ፣ ሎ ስንሆን ሎ፣ እንደ ድራግ። እንደዚህ አይደለም ክርስትና። ክርስትና በሳክሪፋይስ ነው የሚኖረው። በጊዜውም ማለ ጊዜውም የሚኖር ነው። በጊዜውም ማለ ጊዜውም የሚኖር ነው። እግዚአብሔር እንድናስተውል ይርዳን። በጊዜውም ማለ ጊዜውም እንደ ክርስቶስ ወታደር ነው ጌታን የምንከተለው። ወታደር ሆነን ነው ጌታን የምንከተለው። ሐሰተኛው ክርስቶስ የሚመጣበት ጊዜ መጥፎ ጊዜ ነው። ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁል ጊዜ ትጉ ይላል። መንፈሳዊ ጤናማነታችን ከሚለካባቸው መለኪያዎች በጣም ቁልፍ ከሆኑ መጽሐፍ ቅዱስን ማንበብና መጸለይ እነዚህ አሲድ ቴስት ናቸው። አሲድ ቴስት መጽሐፍ ቅዱስ ምንም አልመስል ያለው ሰው እንደመታመመ ሊገባው ይገባል። መጽሐፍ ቅዱስ ሲያነብ እግዚአብሔር የሚያነጋግረን የሚመክረን የሚገስጸን የምንቀደስበትን የምንመከርበትን ነገር ማግኘት አቁመን ከሆነን we're already started to be sick. You have to understand this. መጸለይ እግዚአብሔርን መፈለግ አለ አይደለም? ስንጸልይ እግዚአብሔር ማነጋገር ፊቱን መፈለግ የማይናፍቀን ከሆነ we are already started to be sick. እግዚአብሔር እንድናስተውል ይርዳል። በዚህ አይነት ሁኔታ ሰው ደካማ ሆኖ ሊመጣ ካለው ሁሉ ለመቋቋም ተቋቁሞ ዘመኑ ከሚገልጣቸው የክፋት ኃይላት ጋራ በግብግብ ድል እየነሳ እባቡን ግንጡን እየረገጠ የክርስቶስ ታማኝ ደቀ መዝሙር ሆኖ ለመኖር እንዴት ይችላል? እነዚህ ነገሮች ስፍራ ካልሰጠ ክርስቲያን የእግዚአብሔር ስም የተባረከ ይሁን። አንድ ነገር ልንገራችሁ። ብዙዎቻችን ጌታን ለመከተል በመወሰናችን በቂውንና ዋናውን ነገር ወስነናል። እስቲ አስዩም አድርጉ። ለማግባት ሁለት ሰዎች ቢስማሙና በቃ ሰርጋቸውን ጨርሰው ተጋባን ብለው ቢሉ የተሰርጉ ቀን ከሆነ አለቀ? ትዳራቸው ያምራል በቃ ተኛ እኮ ተጋባን በቃ አለቀ ሞተ ነገሩ። ትዳራቸውን የሚያሳምረው የሰርጉ ቀን የተከናወነው ነገር አይደለም። እለት እለት የሚኖሩት ኑሮ ነው። የትዳራቸው ጣዕሙ ያለው የሰርጋቸው ቀን የታረደው ሰንጋ አይደለም። የሰርጋቸው ቀን የተበላው ኬክ አይደለም። የሰርጋቸው ቀን የመጣው ህዝብ ብዛት አይደለም። ከሰርጋቸው በኋላ የሚኖሩት የለት እለት ህይወታቸው ነው። ያንንም ባለመጠበቅ ብዙ ሰዎች ባሸበረቀ ሰርግ ተጋብተው ውድ ወገኖቼ ትዳራቸውን ያጡ ስንት ሰዎች አሉ። ከጌታ ጋራም እንደዛ ነው። እግዚአብሔር የተመሰገነ ይሁን። እኔ በልቤ ውስጥ የሚሰማኝ ሪሊ ጮኸት አለ። ምን እንደሆነ ታውቃላችሁ? እስቲ እንጸልይ የምትሉበት ዘመን እግዚአብሔር ይስጠኝ በሉ። እንጸልይ መባባልን እስቲ እግዚአብሔር ይስጠን። ይሄ አሜሪካን ቅራቅምቦ ሞልቶ ላይሞላልን ምንም አርጎ ምንም ላያረገን እንዱ እንዳሳደድ ነው። ቪዥናችንም ራያችንም እሱ ሆኖ ሊመጣ ካለው የሚያቆመን የሚያጸናን ጸጋ ሳንለብስ ችግር ቢመጣ ምን ይመስላችኋል? ይሄ መጨረሻው ዘመን ትምህርት ውድ ወገኖቼ የሚሆን ነገር ነው። ጥፋት እንደ ድንገት እንደ ወጥመድ በሰዎች ላይ ይደርሳል። ክፋት ድንገት ነው የሚመጣው። በዓለም ላይ ተነሱ ጦርነቶች የምትመለከቱ ድንገት ነው እንደ ጎርፍ እንደ ፈሳሽ ውሃ ይመጣል። ዛሬ ዓለም ለስጋት ለሚዳርጉ ችግሮች ትላንትና ሲቀርብ ነበር ብዙ አላየሁትም። ኢንሳይደርስ ለፕሬዝዳንት ኦባማ የዓለምን ሁኔታ የሚናገሩ ሶስት ሰዎች እነዚህ ናቸው ዋናው የሚናገሩት። እና ፕሬዝዳንቶቹ በቃ ጭንቅ ያላቸው ነው የሚሰሙት። እንደዚህ ስማይል ያረጉ ውጭ እንዳታዋቸው ስንት ስኬር የሚያረጋቸው ነገር አለ የሚያባንናቸው። አለማወቅ አንዳንድ ጊዜ ጥሩ ነው ይባላል። እኔና እናንተ ዘመኑን እየዋጀን ክብር ለእግዚአብሔር ይሁን እየጸለይን በዓለም ላይ የሚንቀሳቀሰውን ቤተክርስቲያን ታማኝ ባለመሆኗ ወንጌልን በመጣሉ በቤተክርስቲያን በሉት በምንኖርበት በሆን የሰለጠነውን ኃይል እየረገጥን ሊያኖረን የሚችል የጌቶች ጌታ አለ። የጌቶች ጌታ አለ። ድሮ ትዝ ይለኛል በቃ ብዙ ሰዎች ቤታቸው ሁሉ ለቤተ ክርስቲያን ዘግተው ነበር። ባይብል ስተዲ እንኳን መምጣት አይችሉም ነበር። በቃ እግዚአብሔር ኢትዮጵያን የሚጎበኝበት ዘመን ይሉ ነበር። እኔ እውነተኛ ነገር ነው መነግራችሁ የሚያቆኝን መጠየቅ ይችላልላችሁ። እኔ ኢትዮጵያን የሚጎበኝበት ዘመን የምጠብቀው ዘመን የለም። እግዚአብሔር ጎብኝቶ ለህዝቡ ቤዛ አድርጓል። ክርስቶስ ጎብኝቶ ሳለ ብርሃን በጨለማ ለሚሄድ ብርሃን ወጣ እየተባለ ማየት አቅቷቸው ነው የእግዚአብሔር ልጅ ሰቀሉት።
የታማኝ ጌታ ለሚጠሩት ባለጠጋ ነው። የጌቶች ጌታ ነው። የነገስታት ንጉስ ነው። ክብር ለእግዚአብሔር ይሁን። ስለዚህ በፈዘዘ በደከመ አቅም ባጣ ዘመኑ በተጫጫ ነው ህይወት አይደለም ጌታ እናመልከው። ኢየሱስ ኃይል ያለብሰናል። ያለውን ዘመን በዚህ ዘመን ያለውን ለመመስከር ክርስቲያን ሆኖ ለመኖር በተሰጣችሁ ጸጋ ለምልማችሁ ለመኖር የሚጋፋችሁ ኃይል ሁሉ ይረገጣል፣ ይሰበራል። በጠላት ኃይል ሁሉ ላይ ምን ሰጥቻችኋለሁ? ስልጣን ሰጥቻችኋለሁ። ክብር ለእግዚአብሔር ይሁን። በዚህ አይነት ኃይል መሄድ የሚያቅተን ምንድነው? ከዓለማዊ ሆነ መኖር እንፈልጋለን። ይሄ ክርስቶስ አይመችም ለኛ ለምንመቸው ኑሮ። በቃ ከሱ ጋር አንዱ ሳነካው ደግ ነው አድኖናል። ጌታ ይመስገን ሃሌሉያ። እንዲሁ በቋፍ ሆነን የሱ ኃይል ወደሚሰራበት ክልል ፊታችንን አላዞርንም። ልባችን በመንገዳችን ላይ ጌታ በፈለገው መንገድ ላይ አልሆነም። ያን ጊዜ ኃይል አይኖረንም። እግዚአብሔር ግን ኃይል ይሰጣል። ክብር ለእግዚአብሔር ይሁን። እግዚአብሔር ምን ይሰጣል? ኃይል ይሰጣል። እኔ በጣም ሁልጊዜ የሚያሳስበኝ ነገር አለ። ሰዎች ብርሃን በበር ሊበራ በቻለበት ቤተ ክርስቲያን ውስጥ እያሉ ስንት ሊያተርፉ የሚችሉበትን ነገር በቸልተኝነት ይዘው የሚጎዱት ጉዳት በጣም ያስፈራኛል። እውነቴን ነው የምነግራችሁ፣ በጣም ያስፈራኛል። እግዚአብሔር ማስተዋል ይስጠን። የጌታ ስም የተባረከ ይሁን። ሐሰተኛው ክርስቶስ ሲመጣ የሚያደርጋቸው ነገሮች በሙሉ በራእይ በዳንኤል መጽሐፍ ላይ የተጻፈ በጣም ድንቅ ነገር አለ። የቱንም ያህል የከፋ ነገር በዓለም ላይ ሊመጣ ቢችል ወገኖቼ፣ የፈለገው አይነት የክፋት ኃይል ቢመጣ አምላካቸውን የሚያውቁ ሕዝብ ምን ያደርጋሉ? ይበረታሉ፣ ያደርጋሉ። ድሮ በደርግ ጊዜ የሃይማኖት አላደም የባህል አብዮት እናካሄዳለን እያሉ በጣም የአይዋማ አይሴባ ማሉ ያለው በዛን ዘመን የነበረው የፓርቲ ትርምስምስ ክርስትናን ባዶ ባዶ ያደረገ ሰው ሁሉ እንደ ምስኪን የቆጠረን ጊዜ ነበር። ይሄ ቃል ያጽናናኝ ነበር። አምላካቸውን የሚያውቁ ሕዝብ ይበረታሉ፣ ያደርጋሉ። ያ አብዮት ብን ብሎ ድራሹ ጠፍቷል። ክብር ለእግዚአብሔር ይሁን። መቀለጃ መተረቻ ሆኗል። ኢየሱስ ጌታ ግን እኛን አኖሮናል። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር አምላካችንን ብናቀው፣ በአምላክነቱ ብናስተናግደው፣ የጌቶቹን ጌታ ኢየሱስን ብናምነው፣ ብናስተናግደው ዛሬም በድል ያኖረናል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እኔ አንድ ነገር ማምነው ነገር አለ። ዛሬ ለራሳችሁ ከምትኖሩት ኑሮ አውጥቶ የወንጌል አገልጋይ ቢያረጋችሁ እልል አትሉ? በዚህ ዘመን ለክርስቶስ አገልጋይ የሚሆን የለም። ጌታን አገለግላለሁ ማለት እኮ ጠፋ። በተለይ አሜሪካን የገባማ ፓስተር ካልሆኑ በስተቀር አይሆንም። ሲመጡ ነው የሚጀምራቸው። እስቲ ጥሩ ስራ የሚያገኙበት እድል ይኖር፣ ወይም ቸርቹ ምንም አይሰጣቸው ይሆን? አይ አገልጋይ መሆን አይፈልጉ። ሞቅ ያለ የተደራጀ ቦታ ከፈለጉ አብዮት አካሄደው ፓስተር መሆን ነው ኦቨርናይት የሚፈልጉት አይደለም? ውድ ወገኖቼ፣ ጌታ ለአገልግሎት ሁላችን ይፈልገናል። ሐሰተኛው ክርስቶስ በመናፍስት ኃይል እየታገዘ በሐሰተኛ ቤተ ክርስቲያን እየታገዘ ለጥፋት ሲሰናዳ፣ የክርስቶስ ቤተ ክርስቲያን ደግሞ የክርስቶስን ወንጌል የመንግስቱን ወንጌል ይዛ በክብር በኃይል መሰናዳት አለባት። ለምን? ኢየሱስ ጌታ ነው። እግዚአብሔር ስም የተባረከ ይሁን። ዛሬ በጨለማ ኃይል ስር ያሉ ያልዳኑ ሰዎች የወንጌል ምስራችን እናንተ ልነግራቸው ያስፈልጋል። ጌታን ሊያምኑ ሊቀበሉት ያስፈልጋል። ወደ ጌታ ሊመጡ ያስፈልጋል። እግዚአብሔር የተመሰገነ ይሁን። እግዚአብሔር እሳቱን በውስጣችሁ ያቀጣጥላል። እግዚአብሔር የሚጠራችሁ ሰዎች እንደምትኖሩ እኔ አምናለሁ። እንደኔ ያለ ሰው ብቻ እያገለገለው የጌታ ስራ ለምንድን ነው ምስኪን የሚሆነው? ክርስቶስን ልታገለግሉ ወንዶች ሴቶችን እግዚአብሔር ይፈልጋል። ክብር ለእግዚአብሔር ይሁን። አም ቴሊንግ ዩ እውነቴን ነው የምነግራችሁ። እስኪ ተመልከቱ፣ አበሻውን ኢትዮጵያውያኖችን ተመልከቱ። በድራግ ሆምለስ ሆኖ አይምሯቸው ነው አዞ ሁሉ ተበታትኗል። አሁን ደኔ ያለ አገልጋይ ሁሉንም መሆን አይቻለም። እግዚአብሔር ሸክም ቢሰጠን እነዚህ ወገኖቻችን ቢድኑ ተቀጥራችሁ ሰርታችሁ ከመታገኙት ገንዘብ የተሻለ እግዚአብሔር እንኳን ሊሰጣችሁ ይችላል። ወገኖቼ ለምትበሉት ነው የምትጨነቁት? ለምትኖሩት እግዚአብሔር ታላቅ ነው። ክብር ለእግዚአብሔር ይሁን። ይሄ ያለንበትን ዘመን ከጨለማ ኃይል እየተጋፈጥን የሰይጣንን ኃይል ድል እየነሳን የጌታን ስም እየጠራን በክብር በኃይል በግርማ ኢየሱስን እያመለከን በድል እንኖር። የሞት የሲኦል መክፈቻ በእጁ አለ። በሰማይ በምድር ስልጣን ሁሉ ተሰጥቶታል። ሐሰተኛው ክርስቶስ የሚመጣው ሐዋርያው ጳውሎስ ለተሰሎንቄ ሰዎች በጻፈው መጽሐፍ ላይ የእውነትን ፍቅር ላልተቀበሉ ሰዎች ብቻ ነው። የእግዚአብሔር እውነት ለገባቸው ሐሰተኛው ክርስቶስ ለነሱ አይደለም የሚመጣው። የስተትን አሰራር ያምኑ ዘንድ የእግዚአብሔርን የወንጌል እውነት ላልተቀበሉ ሰዎች ነው፣ ለእኛ አይደለም የሚመጣው። እኔ ሐሰተኛ ክርስቶስ አልጠብቅም። ክብር ለእግዚአብሔር ይሁን። በጌቶቹ ጌታ በኢየሱስ ክርስቶስ ጸጋ ተሞልተን ማገልገልን ነው የሚታየኝ በበኩሌ። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ጌታ ነው። እንደዚህ አይደለም ላስተምር ያሰብኩ፣ ለምን እንደሆነ አላቅም። እግዚአብሔር እንደዚህ ባለ መንገድ እንዳካፍላችሁ እንደወደደ ግን ወገኖቼ፣ በውስጥ ያለ ሸክም ነው ይሄ። የእግዚአብሔር ስም ብሩክ ይሁን። ተነስተን እንጸልይ እንጸልይ። መንፈሳችሁን እያነሳሳችሁ እያነሳሳን እንጸልይ። ዝም ብሎ ጸሎት አትጸልዩ። ሃሌሉያ! ውስጣችሁን እስቲ በእግዚአብሔር ፊት ብድግ አድርጉት ወገኖቼ። የወደቀ መንፈሳችሁን አንሱት። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የጌቶች ጌታ ነው። የነገሥታት ንጉሥ ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። እስቲ ወደ ጌታ እጃችሁን አንስታችሁ መንፈሳችሁን ቀስቅሳችሁ ጌታ ሆይ የወደቀውን የሞተውን ነገሬን በመስቀል ኃይል ታምኜ በደም ታምኜ ጌታ ሆይ በፊት ስምን እየጠራው እነሳለሁ በሉት እስኪ። ኦ ሃሌሉያ! እግዚአብሔር ልጅ ኢየሱስ ክርስቶስ የከበረውን ኃይልህን ጌታ ሆይ የሕዝብህን ሕይወት የሚያደክም የሚያጫጫ የጨለማ ሥራ የአጋንንት ኃይል በኢየሱስ ክርስቶስ ስም ይሰበር። ጌታ ሆይ በኢየሱስ ክርስቶስ ስም ይሰበር። ስምህን በዚህ ጉባኤ ላይ እንጠራለን ጌታ ሆይ የሚያድነውን የሚታደገውን የኢየሱስን ስም እንጠራለን። እግዚአብሔር አምላኬ መድኃኒቴ ሆይ እንደ ተጠራንበት መጠራት እንድንመላለስ ያዳንከን በቅዱስ አጠራር የጠራህን የእግዚአብሔር ልጅ የሚያድነውን ያንን የከበረ ስም ኢየሱስ እንጠራለን። ይህንን የከበረ ስም ጌታ ሆይ ስምህ ጌታ ሆይ እንደሚፈስ ዘይት ነው። የደከመውን ጌታ ሆይ የፈዘዘውን ጌታ ሆይ የሚያነቃ የሚያወዛ ነው። ጌታ ሆይ ዛሬ በዚህ ቦታ ያሉ ወንድሞቼና እህቶቼ ጌታ ሆይ እነሆ ተነቃቅተው ጌታ ሆይ በተስፋ ተሞልተው ባሰማራሃቸው ጌታ ሆይ እንዲኖሩ እድል ፋንታ በሰጣቸው ስፍራ ስምህን በግርማና በኃይል እየጠሩ እየመሰከሩ የሚኖሩ ታማኝ የወንጌል አገልጋዮች እንዲሆኑልህ ለምናለሁ። ጌታ ሆይ አንደበታችንን ቀድስ፣ አንደበታችንን ፍታ። መንፈስ ቅዱስ በውስጣችን ይለፍ። የእግዚአብሔር መንፈስ ይግባ በውስጣችን። የእግዚአብሔር መንፈስ በውስጣችን ይፍለቅ። ሃሌሉያ! ጌታ ሆይ ክብር ላንተ ይሁን፣ ክብር ላንተ ይሁን። ምንጩ ይፍለቅ፣ ምንጩ ይፍለቅ። አንደበታችን በዝማሬ በምስጋና በጸሎት ይሞላ። ጌታ ሆይ ሃሌሉያ! እግዚአብሔር አምላኬ መድኃኒቴ ሆይ የክብር እጅህ የክብር ኃይልህ በሕዝብህ ልብ ውስጥ ጌታ ሆይ ይለፍ። ጌታ ሆይ የክብር ኃይልህ ይለፍ። የነ ጌታ የክብር ኃይልህ ይለፍ። የነ ጌታ ሃሌሉያ ሃሌሉያ! እግዚአብሔር አምላኬ መድኃኒቴ በጌታ በኢየሱስ ስም እማጸናሃለሁ። ውስጣችን ጌታ ሆይ አንተ እንደተናገርክ በእኔ የሚያምን ከሆዱ የሕይወት ውሃ ወንዝ ይፈልቃል ብለሃል። ጌታ ሆይ ፈንቅሎ ይውጣ፣ የደፈነውን ይፈንቅል። ምንጭ ይፍለቅ፣ ምንጭ ይፍለቅ፣ ምንጭ ይፍለቅ፣ ምንጭ ይፍለቅ። መንፈስ ቅዱስ ይፍለቅ፣ መንፈስ ቅዱስ ይፍለቅ፣ በቅዱሳን ውስጥ ይፍለቅ። ጌታ ሆይ ቅዱሱ መንፈስ ይፍለቅ፣ ይፍለቅለቅ። ሃሌሉያ ሃሌሉያ። ጌታ ሆይ እንማጸናሃለን። በከበረው ኃይል ድንቅ በሆነው እጅ መልካም በሆነው ጸጋህ ሙላን ጌታ ሆይ።